በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እነሆ የሳምንታዊው የሁድ ፕሮግራማችን አሁን ጀምሯል። በዛሬው ፕሮግራማችን እንግዲህ የተለያዩ አርዕስቶችን እንዳሰሳለን። በቅድሚያ ይቅርታ ያልተዳሰሰ እምቅ የኢትዮጵያ የኃይል ምንጭ የሚል ጽሑፍ አንድ የራዲዮ ወዳጃችን ሶፊያ ልኮልናል። እሱን እናሰማለን አይደል?
አዎ፣ ጽሑፉ ደርሶናል። እሱን እናሰማለን።
ወደነዋል። ይቅርታ ለሰው ልጅ በጣም አስፈላጊ ነው።
ከይቅርታ በላይ ምንም ነገር የለም ይላል። እንግዲህ
ቂም መያዝ ራስንም ይጎዳል። በጣም እጅግ በጣም ኃይልን ይጨርሳልና ይቅርታ ግን ይቅርታም ደግሞ ምንድነው ከልብ ሲሆን ነው።
የእውነት ነው።
ምንድነው አርቲስቱ ምን ብሏል? ጥላሁን ገሰሰ የልብን ሰርቶ ይቅር በሉኝ እያሉ መራቀቅ ትክክል አይደለም የሚል እንትላለችው።
አዎ ይቅርታ እንግዲህ ከልብ ሲሆን ነው ለማንኛውም ሰው የሚጠቅመው።
አዎ ጽሑፏን ወደናታል። አጠር ያለች ነች። ስለ ይቅርታ እምትል ነች። እኛ ኢትዮጵያኖች ይቅርታ መባባል አለብን ነው የሚለው። በዛሬው ዕለት የተለያዩ ኢንተርቪዎች ይኖሩናል። ቃለ መጠይቆች፣ ውይይቶች። ሰሞኑ ኢትዮጵያኖች በዓለም ዙሪያ ሲላቀሱ እንባቸውን ሲራጩ ሲያዝኑ ሰንብተዋል። ይህም የሆነበት ምክንያት ውድ ወገኖቻቸው በአሰቃቂ ሁኔታ ባረመኔዎች ሕይወታቸው እንዲያልፍ ተደርጓል። እኛ ማሰብ ያለብን ለሞቱት ብቻ ሳይሆን ነፍሳቸውን ይማርልን፣ አሁንም በሕይወት ያሉ የሚሰቃዩ ኢትዮጵያኖች ድረሱልን የሚሉ አሉ። እነሱን እንዴት ነው መርዳት የምንችለው? ምን ማድረግስ እንችላለን? አንድ አባባል አለ፣ የሰው ልጅ አቅሙን ከወረወረ ፈሪ አይባልም። የምንችለው ነገር ካለ ለማድረግ መዘጋጀት መቻል አለብን። በዚህ አጋጣሚ አንድ ደስ የሚለው ዜና፣ አንድ ወንድማችን ከሊቢያ ሰሞኑን ሕይወቱ ተርፋ እዚህ መጥቷል። እሱ ከእኛ ጋር አለ። አሁን አዛሪያ ይባላል። አዛሪያ ጋር ውይይት እናደርጋለን። ስለ ሊቢያ ኑሮ ምን እንደመስልና ወገኖቻችን በምን አይነት የህይወት ሰቆቃ ነው የሚባለው ውስጥ እንዳሉ እና ምን ማድረግስ እንደሚቻል ኢትዮጵያኖችም እየደወሉ ሀሳባቸውን መስጠት ይችላሉ። መላቀስ ብቻ ሳይሆን
መፍትሄ
መፈለግ መልመድ መቻል አለብን። ችግር ሲመጣ ሁልጊዜ መላቀስ ምንም ዋጋ የለውም። እንባ ማርጨት የሄደውንም አይመልስም፣ የሞተውንም አይመልስም፣ የታመውንም አያድንም። እልቅ ምን እናደርግ ነው። እንግዲህ እንዳየሁት ከሆነ ኢትዮጵያኖች ለወገኖቻቸው እንደሚጨነቁ ድሮም እናውቃለን። ግን ባለፈው የሻማ መብራት ላይ ያየሁት ስነ ስርዓት፣ ያየሁት የህዝብ ብዛት፣ ያ እንኳን እንደው አንዳንድ ነገር አንዳንድ ሳንቲም ቢወረውር አንድ አሸዋ ነው የሚበዛው ብዬ ነው የምገምተው። እና የግድ ደግሞ ሳንቲም መሆን የለበትም የህዝቡ ፍላጎት ነው። እና ሀሳባችሁን እንድትሰጡ አዛሪያ ጋር ስንወያይ እንጋብዛችኋለን። ምን ማድረግ እንችላለን? ምንስ መደረግ አለበት የሚለውን ሌላ እዚህ ሀገር ብዙ ጊዜ የምናየው ስዊድኖች ይቅርታ አንድ አባባል አላቸው። የስዊድን ህዝብ ምን ይሉኝ ነበር እኔ ገና እዚህ ሀገር እንደመጣሁ በስራ እንደጀመሩ ሰሞን፣ እኛ 8 ሚሊዮን ነን። 8 ሚሊዮን ነበሩ፣ አሁን ወደ 9 ምናምን ደርሰዋል። እኛንም ጨምሮ ነው እና እንግዲህ 8 ሚሊዮን ነን ይላሉ። ስትያቸው ግን ወደ 24 ሚሊዮን የሚሆኑ የድርጅት አባሎች አሉን ይላሉ። ምን ማለታቸው እንደሆነ ታውቂያለሽ? እያንዳንዱ ስዊድናዊ የተለያየ ድርጅት ውስጥ ይገባል። ድርጅት ስልሽ እንደኛ ሀገር የምንፈራው የፖለቲካ እኛ ድርጅት ሲባል ቀልባችን ነው የሚገፈው ፖለቲካ። እነሱ ግን ድርጅት ሲሉ የተለያየ ድርጅት የገበሬዎች ብትዩ፣ የሆዳቸውን የታመሙ ብትዩ፣ ራስ ምታት ያላቸው፣ ካንሰር ያለባቸው ያንን ተደራጅተው ጥቅም ያገኛሉ። ምክንያቱም ስዊድን የሚያምነው ምንድን ነው?
በመደራጀት
ራሱ መንግስት ከተደራጀሽ ማንኛውም ነገር ሊያደርግልሽ ዝግጁ ነው። ምክንያቱም መብትሽን ማስጠበቅ ትችላለች። በእና የሶሻል ዲሞክራቲክ ፓርቲ የተለያዩ ድርጅቶች አሉት። ሌሎቹም እንደዚሁ ሌሎቹንም ወደፊት እንመጣባቸዋለን። ይሄ ሬዲዮ የሶሻል ዴሞክራቲክ ፓርቲ ደጋፊ ሬዲዮ ብቻ አይደለም፣ ሁሉንም ነው፣ ኒውትራል ነው። በዚህ ላይ አቋማችን ይሁሉንም እንትን እናስተናግዳለን። ግን ለጊዜው የሚቀርቡን የሚኮንታክት የሚያደርጉ እነሱ ናቸው። ሳንላቸውም ፈልገው ይመጣሉ። ባለፈው የሻማ ማብራት ስነ ስርዓት ላይ ያ ሁሉ ኢትዮጵያዊ በሰርገል ስቶሪ እንደዛ ሞልቶ እንትን ሲል ወጣት የሶሻል ዴሞክራቲክ ፓርቲ ተወካዮች መጥተው ኡኡ ይሉ ነበር።
ከኛ ፕሮግራም ቀጥሎ እነሱ ፕሮግራም ነበረ
እና በቃ የሚጮሁት ምንድን ነው ለስደተኞች ይፈቀድ
ለቀደም እንዳነጋገርካት ልጅ ማለት
ያችን ልጅ ገርሞኝ እዛ ኢንተርቪው ላድርግሽ ብያት ነበር። በዛ መሰረት እንግዲህ ለስራ ጉዳይ ወደ ውጭ ሄዳ ነበር። ከዛው ደውላ አናገረችን እና ምንድን ነው ያለችው የመጣሁት እኔ ምንድን ነው ትውልዴ ኤርትራዊ ነው ያለችው። ግን አሁን ትልቅ ፖዚሽን አላት የፓርቲው የስቶክሆልም አካባቢ የኢንተርናሽናል ተወካይ። ለምንድነው ኢትዮጵያኖችስ እንደዚህ አክቲቭ የማይሆኑትና የሚፈልጉትን ነገር ማስፈጸም የማይችሉት በሚል ብዙ ኢትዮጵያኖች ሲሯሯጡ እናያለን። ለምሳሌ አበበ ኃይሉ የሶሻል ዴሞክራቲክ ፓርቲው የስቶክሆልም ቀበሌ ነው የሚባለው አይደል፣ በአማርኛ ኮሚን እዛ ፉልሜክቲጋ ውስጥ አለበት አስተዳደር ውስጥ ሲራጅ ዴታንጎ እና ሁለቱን ለማነጋገር ፈልገን ነበር። አበበን በተደጋጋሚ ፈልገን ልናገኘው አንቻልንም። ምናልባት ወደፊት ሲመቸው እናቀርበዋለን። ሲራጅ መጥቷል እዚህ። ሲራጅ አሁን በቅርብ ጊዜ ጀምሮ እንደምናየው ከሆነ ድሮም እናውቃለን፣ ግን የምናየው ምንድነው የሚያደርገው የስብሰባ አዳራሾችን የፎልኬትስ የዚህ የህዝባዊ አዳራሾችን ኢትዮጵያኖች እንዲሰባሰቡበት ሲሯሯጥ እናየዋለን። ሲይዝ አዳራሽ ሰዓት ሲይዝ ምን ሲል እና እስቲ ምንድን ነው ጥቅም አለው ወይ እዚህ የሶሻል ዴሞክራቲክ ውስጥ ገብቶ መስራቱ ጥቅም አለው? እኛ ፖለቲካ እንፈራለን። መደራጀት ሲባል ፖለቲካ ስለመስለን በጣም ነው የምንፈራው። ግን ምንድን ነው
ሶሻል ዴሞክራት ለወጣቱ ምን ያደርጋል? ወጣቱ በሶሻል ዴሞክራት ውስጥ ምን ያገኛል የሚለውን ነገር
እንወያያለን ከሲራጅ ዴታንጎ ጋር። እንግዲህ ለጊዜው የህፃናት ፕሮግራምም ይቀጥላል። አላፊው ልኮልናል ዝግጅቱን፣ እሱንም በዛሬው ፕሮግራማችን እናሰማለን። ሌላ ከዚህ በፊት የተናገርነው ነበረ የአንዲት ኢትዮጵያዊ ኢንተርቪው አድርገን ነበረ የደረሰብኝ በደል ብላ ሻማ ማብራት ነው የሆነ ስነ ስርዓት የኢትዮጵያ ኤምባሲ ተወካዮች በዩኒቨርሲቲ አድርገው ነበር። እዛ ላይ ልግባ ብላ እንደገባን ከሆነ አትገቢም አንቺ ጅና ቤትሽ ቁጭ ወይና ምንድን ነው እንደውም ፎቶ አንስቼ ልክሻለሁ ብሎ ኃይለ ቃል የተናገረ ግለሰብ ነበር። እና እንዴት ሊሆን ይችላል እዚህ ሀገር በመንግስት ሀገር ህግ በሚከበርበት ሀገር በስደትም መጥቶ ይሁን ኢቭን ሌላው ቀርቶ የኤምባሲ ተወካይም ቢሆን እንዲህ አይነት ቅሌት የማድረግ መብት የለውም አንጠልጥለው ነው የሚልኩት እስከምናውቀው ድረስ። ይሄ ነገር በጣም ከንክኖን ይሄን እውነት ነው ወያልን እያጣራን ነበር። እና ይሄንን አሁንም እንደግመዋለን እያጣራን ነው። ማን እንደሆነ የግለሰብ እያስፈላለግን ነው። ይሄን እናውቃለን የምትሉ አሁንም ብትተባበሩን መልካም ፍቃዳችሁ ከሆነ ውጤት እንዲኖረው እናደርጋለን። መተባበር የጀመራችሁ ቀጥሉበት። እንዳወቅን ሙሉ ማንነቱን እንዳወቅን ይሄን ነገር ከፖሊስ ጋር መወያየት ጀምረናል። እነሱም የሚፈልጉት ማን ነው ያለውን ቃል አምጡልን ነው። ምክንያቱም እዚህ ሀገር በስደት መተሽ የዛን ሌላውን ሰው የምታስፈራሪበት ሀገር ቤት ብትሄድ ምንም አንጠልጥሎ ነው የሚልኩት። እና ይሄንን በተመለከተ አሁንም ይሄን ሰውዬ እናውቃለን የምትሉ እንደሰማሁት ከሆነ እንደውም ልክ እንደ ሀገር ቤት ያለ ይመስል ጆሮው ላይ ምንድን ነው እሱ ሰክቶ ከቱነል ባና ጀምሮ እነንትና መጡ እያለ ይል ነበር ነው የሚሉት። እንግዲህ የምሰማው ዜና እና በጣም ገርሞኛል። እዚህ ሀገር ድረስ በስደት መጥተው ወይም ለትምህርትም መጥተው ወይም በኤምባሲም ቢሆን መጥተው እንዲህ አይነት ቅሌታም ስራ
እዚህ ማድረግ ሀገር ቤት እንደዚህ ወንጀል ነው። ባህር ከተሻገሩ በኋላ እንደዚህ አይነት ችግር መፍጠር ወንጀል ነው።
ይሄንን የኢትዮጵያ ድምጽ ሬዲዮ የሚከታተል መሆኑና እስከ መጨረሻው ለአድማጮቻችን ያለው ሁኔታ እናቀርባለን እና የምታውቁ በዚህ እንድተባበሩን በአክብሮት እንለምናለን። እንግዲህ ፕሮግራማችን እስከ ስድስት ሰዓት ድረስ ይቆያል። ሌላ ትልቅ አርዕስት አለን፣ የኮሚኒቲው ጉዳይ። ኮሚኒቲውን በተመለከተ ውይይት እናደርጋለን። በዛሬው ዕለት እንግዲህ የኢትዮጵያ ኮሚኒቲ ከተመሰረተ ምን ያህል ጊዜ ሆነው አዲሱ? አንድ ወር ሁለት ወር ይሆነዋል። ብዙ ዓመት ተደክሞበታል።
ሁለት ዓመት ያህል
ተደክሞበታል። እነዚህን ለዚህ ያደረሱትን
አቶ አበረንና
አቶ በላይን ውይይት እናደርጋለን ጋብዘናቸዋል
እናገኛቸዋለን
እናደርጋለን ለነገሩ አንድ ፕሪንሲፕል አለ ኢትዮጵያ ድምጽ ሬዲዮ እዚህ ሀገር በተለይ ስቶክሆልም የሚኖሩ የድርጅትም ሆነ ሌሎች ተወካዮችን በቦታው ነው ኢንተርቪው የሚያደርገው ግን በካጥም በላይ በሆነ ምክንያት እነዚህ ወንድሞቻችን ሊገኙ ስላልቻሉ በስልክ እናደርጋለን ለወደፊቱ ግን እንዲታወቅልን የምንፈልገው ማንኛውም ድርጅትም ስቶክሆልም አካባቢ ያለ ጉዳዩን ለማንሳት ሲፈልግ ስቱዲዮ ድረስ መምጣት አለበት ብለን እናምናለን በስልክ የምንጠቀመው ከስዊድን ውጪ ከኢትዮጵያ አውሮፓ አሜሪካ ላሉ ነው ለማንኛውም ወንድሞቻችን አቶ አበረና አቶ በላይ ጋራ በስልክ ውይይት እናደርጋለን ይሄ ሰፋ ያለ ጊዜ ይኖራል ብለን ነው የምናስበው ምክንያቱም የሁሉንም ኢትዮጵያዊ ፍላጎት የሚነካ ነው ኢንተረስት የሚነካ ነው ለምንድነው ኮሚኒቲ የሚያስፈልገን ምንድነው ሊያረግልን የሚችለው ምንድነው የምንጠብቀው እነዚህ ነገሮች እንወያያለን
በስልክ መስመር እየገባችሁ ጥያቄ
ማለት መጥቻላችሁ ግሩም ልትለኝ የምትፈልገው ነገር አለ
አይ አንድ ነገር አድማጭ አሁን ደውሎስ እንግዲህ ሐሳቡን ሰንዝሮ ነበርና እንግዲህ ተዛማጅም ባይሆን ሀገር ቤት ውስጥ ያለውን ዜና ያው ወደንም ጣላንም سنከታተል ሰሞኑን ተላቅ መፈንቅለ መንግስት በቡሩንዲ ውስጥ ተካሄዶ ያለውን ለውጥና ሂደት እንደው አንድችም እንኳን አልተነፈሱም እነዚህ ሰዎች ምንነካቸው እንደውና
አምርጫ እኛ ነው
አይ ሀገር ቤት ያለው ነው
ያሰራጫው ኃይል ኢትዮጵያ ያለው ነው ማለት
አዎ ያው እንግዲህ እንደ ሀገር ዜና ማሰራጫ እንደ ሀገር እንደ ዜና እንኳን መፈንቅለ መንግስት ተካሄደ ከሌ ሆነ እንዲረብሻ አመጽ የሚለው ነገር ምርጫው ስለመጣ ነው ወይ አሁን አንድ ሳምንት ሲቀረው ማስተላልፉት ነው ወይ
ፈስ ያለበት ዝላይ አይፈራም ምን ዝላይ ወድም አይችልም ሲባላል ሰሙም እንዴት ብለው መፈንቅለ መንግስት ዛኮ መፈንቅለ መንግስትም አይደለም አክቹአሊ የተሞከረው መጨረሻ ላይ ወታደሩ ያው ሁኔታውን የህዝቡን ጥያቄ አይቶ የተወሰነው ክፍል ተሰለፈ እንጂ ጥያቄው ምንድነው ህገ መንግስት የማክበርና ያለማክበር ጥያቄ ነው ህዝቡ የወጣው
ህገ መንግስት ነው
አዎ ህገ መንግስቱ ይከበር ሁለት ጊዜ ብቻ ነው በህገ መንግስቱ መሰረት
ፕሬዝዳንቱ
ስልጣን ላይ መቀመጥ የሚችለው መወዳደርም አይችልም እኔ ለምን እንደሆነ አላቅም አውሬዎች እንደሆነ አላቅም አፍሪካውያኖች በተለይ ከአፍሪካ የሚመጣ ፕሬዝዳንት ጠቅላይ ሚኒስትር ጀነራል ወይ ፈልክሽም በዩ ስልጣኑ ላይ ከተቀመጠ በኋላ ይራሳዋል የተጻፈውንም ምኑንም ህገ መንግስቱን ያሳና መድገም አለብኝ እኔ ራሴ መቀመጥ አለብኝ
አሁን በስልጣን የባለግና በሙስነኝነት የመተሳሰር ነገር ስላለ ከስልጣን ስንወርድ ምን እንሆናለን የሚለው ፍርሃት ይመስለኛል
ያሳዝናል እና ቡሩንዲ የተደረገው ይሄንን ነው ህዝቡ ሰላማይ ሰልፍ ወጣ አትመረጥም ህገ መንግስቱ ይከበራል ይሄን በዚህ የተነሳ እንግዲህ ወታደሩም የተወሰነው ክፍል ምክንያቱም ወታደሩም ፖሊሱም በተወሰነ የህብረተሰቡ ክፍል ስለሆነ ለማውረድ ወከሩ ያንን ወያኔ ኢትዮጵያ ውስጥ እንዲተደረገ ብሎ ቢናገር እንዴት አርጎ
አሁን ባለበት ሶሴሽን
ላይ ይመስላል ነገሩ እውነት ነው ያስገርማል ግን
አድማጭን ታዝቦታል ነገሩን በደም
አሁንላችንም ታዝበናል እና ለማንኛውም እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል አድማጮቻችን እስከ ፕሮግራማችን መጨረሻ ከኛ ጋር እንደምትሆኑ በመተማመን ፕሮግራማችንን በዚች ሙዚቃ እንጀምራለን መልካም ቆይታ
ደና ልጆች ደና ናችሁ ልጆች እኛ ደና ነን ይሄ የስዊድን ሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው
አሁን የዛሬ ፕሮግራም እናስተዋውቃችሁ
ዛሬ ምን ምን አለ
ዘፈን
ተረት አለ
ልጆች እንደምን ሰንብታችኋል ደና ናችሁ እኛ በሰላምና በጤና ሰንብተናል እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ለሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለህፃናት የሚያስተምሩ ዘፈኖች ይዘን ቀርበናል
የምን ሰማው ተረት እናት ማናት የሚለው ነው በጥሩ ጊዜ ባንታገስ ኃይለኛ ጦርነት ተነስቶ ነበር በዛም ጊዜ ንጉሱ በጦርነት ላይ በጦር ተወቅቶ ሞተ ወታደሮቹን ተሸንፎ ተበታተኑ በዛን ጊዜም ልጁ አንድ ጻድቅ ልጅ ነበረው ንግስቲቱም ማለትም የህፃኑ እናት በጦርነት ንጉሱ መሸነፉን ስታውቅ ልጇን ይዛ ልጠፋ ስትል በዛ ጊዜ የነበሩ ቤተሰቦች አንቺ ብቻሽን ብትጠፊ ይሻልሻል ልጁን ካያሽ መጠጊያ አታገኛ ብለው ስለመከሯት እሷም ልጅ እንደሆነ መቼም ይመጣል ብላ ህፃኑን ልጇን ላሳዳጊ ጥላ ከተማውን ለቃ ሄደች ጦርነቱን ያሸነፈውም ንጉስ ከተማውንም ቤተ መንግስቱንም ተቆጣጠረ ቤተ መንግስት ማለት የንጉሱ መኖሪያ ቤት ነበር ብዙም ሳይቆይ ንጉሱ ልጅ እንዳለው ያውቅ ነበርና ከተማው ውስጥ ያሉትን ሰዎች በሙሉ እንዲሰበሰቡ ትዛዝ ሰጠ ህዝቡም በሙሉ ንጉስ ስለጠራው ተሰብስቦ መሰብሰቢያው ቦታ ላይ ሞልቶት ነበር ንጉሱም እንዲህ ሲል ንግግሩን ጀመረ ህዝቦቼ ሆይ የሞታው ንጉስ ልጅ እዚህ ከተማ ስላለ እናቱ ንግስቲቱ ይዛው አልሄደችም ስለዚህ ይህንን የልጉስ ልጅ ልዑል ላመጣልኝ ሁለት ስልቻ ወርቅና ብር ይሰጣዋል ግን ልዑሉን የደበቀ ወይንም ያለበትን ቦታ አውቆ ያልተናገረ የሞት ፍርድ ይፈረድበታል ብሎ አዋጁን ተለፈፈ የልዑሉን ልጅ አሳዳጊ ግን ልዑሉን በጣም ተወዶ ስለነበረ ያኔ የኔ አንገት ይቆረጣል እንጂ ልዑሉን አሳልፊ አልሰጥም ብላ ልዑሉን ደብቃ ማሳደግ ጀመረች ቀንቀን ዋሻ ውስጥ ተደብቃ ትውላለች ማታ እሱ ሲተኛላት ከተማውን እየዞረች እየለመደች ምግብ ታመጣ ታበላው ነበር እንዲህ ያለች ልዑሉን አሳደገች ልዑሉም 6 አመት ሲኖር ከተማውን ያሸነፈ ንጉስ ታሞ ሞተ በዛ ጊዜ በከተማው ንጉስ ስለሌለ የከተማው ሰው ዘራፊና ቀማኛ በዛ ሰውን ይዘርፋል ያሰቃያል ንጉስ ሆነ መንግስት ስላልነበረ ሰው ሁሉ በጣም ተቸግሮ ተጨንቆ ነበር የሰፈሩ ሰው ተሰብስቦ እኛ ንጉስ ያስፈልገናል አገር የሚመራ ብለው ሲዋዩ ከሰዎቹ ማከል አንድ ሰው የቀድሞ ንጉስ ልጅ ልዑል አለ ለምን እሱ አይነክስም ብሎ ሲጠይቅ በዚህ ተስማምተው ህፃኑን ልዑል ገና 7 አመት አልሞላው አገር መምራት አይችልም ብለው ሲናገሩ ልዑሉ እስኪያድግ ድረስ በሞግዚት አገሪቷን ይመራል እሱ ደግሞ አድጎ ለአቅመ አዳም ሲደርስ ንጉስ ይሆናል ብለው ተስማሙ በዛ ጊዜ አንድ ትልቅ ችግር መጣ በነበሩትም ሰዎች ግማሹ የልዑሉ እናት ማናት የሚለው ጥያቄ መጣ። ግማሹ የወለደችው እናት ነቻ እሷ መንገስ አለባት ንግስናውም የሚገባው ለሷ ነው ሲሉ፣ ግማሾቹ ደግሞ አይ እሷ ልጇን ጥላ ሄዳለች። እንዴት ልጇን ጥላ ይሄደች? አገር አምነን እንሰጣታለን። እሷ ሞግዚት መሆን አትችልም ብለው በዛ ውስጥ የነበሩ ሰዎች በኃይለኛ መከራከር ጀመሩ። በዛ ጊዜ ልዑሉ ተጠርቶ እንዲጠየቅ ከልዑሉም ሐሳብ እንዲፈቀድ ተደረገ። ልዑሉንም የሚያቀው ያሳደገችው እናት እናቱ እንደሆነች ስለነበረ እናትህ ማናት ብለው ጠየቁት። እሱ ምንም ሳይጠራጠር እጁን ወደ እናቱ አመለከተ። በዛ ጊዜ የነበሩ ሰዎች ታሪኩን ነግረው እውነተኛው እናትህ የወለደች እሷ አይደለችም ብለው ታሪኩን በሙሉ ነገሩት። በዛም ጊዜ ልጁ በጣም አዘነ። ማን እንዲያሳድግ ብለህ ትፈልጋለህ ብሎ አሰበ። በዛ ጊዜም ልጁም ህፃኑ ልጅ በጣም አስተዋይ ስለነበረ እንግዲህ የወለደችኝ እናት እዚች ምድር ላይ አምጥታኛለች እሷን ብመርጥ ይችላለሁ አለ። እንደገና ደግሞ ሲያስብ አይ ከልጅነቴ ጀምሮ ህይወቷን ነፍሷን አሳልፋ እንደ እናት ሆና ያሳደገችኝ እኮ ሞግዚቷ ነች ብሎ ከራሱ ጋር በማሰብ በማብላላት እውነተኛው እናቴን ነው መምረጥ ያለብኝ ወይስ አሳዳጊውን ብሎ በሐሳብ ቁጭ ብሎ ሲተክዝ፣ በዛ ጊዜ የነበሩት ሰዎች አይተው በጣም ግራ ተጋቡና አሁንም ልጁ መወሰን እንደማይችል አውቀው ምን እናርግ ተባባሉ። በዛ ጊዜ በከተማ ውስጥ ብዙ ህፃናት ልጆችን እናት የሌላቸውን አባት የሌላቸውን ሰብስበው የሚያሳድጉ አንድ ትልቅ ሞሎክሴ ነበሩ። እኚህም ሴትዮ እማማ ሞሎክሴ ይባሉ ነበር። በከተማ ውስጥ ልጆች ሰው አዋቂ በሙሉ የሚወዳቸው የሰው ችግር በቀላሉ መፍታት የሚችሉ ስለነበሩ ወደ እሳቸው ጋር ሄደን እንጠይቅ ተባባሉ። በዛ ጊዜ ልጁም ተሳለው ሁሉም ተሰብስበው ሄዱ። ከዛ ለማሄ የነው ነገር በሙሉ ሲነግሯቸው ይሄማ መልሱ ቀላል ነው ብለው መሬት ላይ በሉ አንድ ክብ መስመር ስሩ አሉ። ይህም ክብ በትልቁ በመሃል ክብ እንዲሰራ ተደረገ። ከዛ ልዑሉን አመጡትና እዚህ መሃል ላይ እንዲተኛ አስደረጉት። ከዛ ለሁለቱም እናቶች የልዑሉን እጅ በገመድ አስረው እንግዲህ ሁለታችሁም ይህንን ልጅ ጎትቱት፣ አንደኛው ወደ ግራ አንደኛው ወደ ቀኝ። ልጁን ጎትቶ እውነተኛው መስመሩን ያሳለፈ ወይም ያሸነፈ የልጁ ሞግዚት ይሆናል ብለው ተናገሩ። በዛ ጊዜ የነበሩ ሰዎች ግራ ተጋብተው ወደ ግራ ወደ ቀኝ ተያይተው ግን ምንም ሳይሉ ዝም ብለው ጠበቁ። ትንሽ እንደቆየ ውድድሩ ሊጀመር ሰው ሁሉ ከቦ ተሰብስቦ ግማሹ ወደ ንግስቱ ግማሹ ወደ አሳዳጊ ሞግዚት ሆኖ መደገፉን ጀመረ። እንግዲህ ሴትዮዋ መሃል ቆሙና እንግዲህ እኔ እዚህ መሃል ሆኜ ልክ ሳጨበጭብ ውድድሩ ይጀምራል ማለት ነው፣ አሁን እንግዲህ ተዘጋጁ ሲባል ሞግዚቷ ምንም አልቻለችም ነበር እና እማሆይ እኔ ይቅርብኝ፣ እኔ በዚህ ስጎትተው እሷ በዛ ስትጎትተው የዚህ ህፃን ልጅ እጁ ቢቆረጥ አንድ ነገር ቢሆን ልጁ ይጎዳል፣ ስለዚህ እኔ ይቅርብኝ፣ ንግስናው ሞግዚትነቱን ይቅርብኝ፣ እኔ ልጁን ስለምወደው የልጁን ጥሩነት ነው የምፈልገው፣ አልወዳደርም፣ እሷ ትንገስ ብለው ሞግዚቷ ተናገረች። በዛ ጊዜ ንግስቲቱም በጣም ደስ ብሏት መዝለልና መጨፈር ጀመረች። እማዋም ሰማችሁ ወይ ህዝቦች፣ አያችሁ እውነተኛ ልጁን የምትወድ ለልጁ አስባ ስልጣኗን ንግስናዋን ሁሉ ነገር የተወችው እችኛዋ የልጁ አሳዳጊ ነች። ስለዚህ ልጁ ካሁን በኋላ መኖርም ያለበት ማሳደግም ያለባት ሞግዚቷ ነች። ንግስቲቱ ራሷን ስልጣኗን ስለፈለገች ነው መጎተት የፈለገችው ብለው ፈረዱ። ከዛ በኋላ ሞግዚቷም ቤተ መንግስት ውስጥ ገብታ በሰላም ልጁን አሳደገች። ልጇም አድጎ ንጉስ ሆነ ይባላል። እንግዲህ አያችሁ ልጆች ከዚህ ተረት እንደተማራችሁ እነተኛ ፍቅር እነት ነው ምንም ህግ ጥቅም የማያታለው የእነተኛ ፍቅር ያለው ሰው እድለኛ ነው ደናው አሉ ልጆች ደናው አሉ
ረድኤትን አሜን።
አድማጮቻችን አሁን ካቶ ሶፊያ ድረሰን ጽሁፍ እናነባለን። የጽሁፉም ርዕስ ምን ይላል? ያልተዳሰሰ እምቅ የኢትዮጵያ ኃይል ምን ይችላል? እሱም ይቅርታ ይላል። ለጽሁፍ የመነሻ የሆነኝ ጸሐፊ ሆኜ አይደለም። ጠንካራ ማንባቢ ጸሐፊም ብሆንም አልጠላም። ይህን ርዕስ ለማንሳት ያስገደደኝ እንኳን ጉዳዩ ከጊዜ ወደ ጊዜ እየከፋ እያሽቆለቆለ እያዘቀጠ የመጣው የኢትዮጵያዊነታችን ጉዳይ ነው። በሀገራችን ኢትዮጵያ የዩኒቨርስ የፈጠራት ኃያሉ ፈጣሪ እንደ ማንኛውም ሀገር የምድር አንዱ አካል አድርጎ የፈጠራት ለመሆኑ ምንም አጠያያቂ አይደለም። የአንድ ሀገር መገለጫ ደግሞ የመልከ ምድር አቀማመጥ፣ የተፈጥሮ ጸጋ፣ የአየር ንብረት ሳይሆን ዜጎች ናቸው። ምክንያቱም ፈጣሪ ከፈጠራቸው በሙሉ አልቆ የፈጠረው የሰው ልጅ ነው። ይህ ደግሞ ባለው ውበትና ጉልበት፣ ግዝፈት፣ ጥንካሬ፣ እድሜ ሳይሆን በአእምሮ በስብዕና ብቻ ነው። አእምሮ ደግሞ ለሰው ልጅ ብቻ የተሰጠ ታላቅ መሳሪያ ነው። የዚህ መሳሪያ ዋነኛ ንጥረ ነገር ደግሞ ፍትህ ነው። ፍትህ ደግሞ የሃይማኖት፣ ዘር፣ ጂኦግራፊን፣ ስርዓትን፣ መደብን የማይለያይ ብቸኛ ሙሉ የሆነ ክስተት ነው። ሀገራችን በዓለም ላይ 3 ሰማያዊ ሃይማኖቶች ማለትም የአይሁድ፣ የክርስትና፣ የእስልምና ሃይማኖቶች በተዋረድ የሚያስተናግዱ በጣት ከሚቆጠሩ ሀገሮች አንዷ ያደርጋታል። የዚህ ምስጢር ደግሞ በየወቅታቸው የነበሩ መሳሪያዎችና አስተዳዳሪዎች ፍትሃዊ፣ ዘመናዊ የነበሩ ለመገመት ምንም አያዳግትም። የዚህ የሃይማኖት ምንጭ ደግሞ መካከለኛው ምስራቅ መሆኑን አንዘነጋ። መነሻ የሐሳቤን አልዘነጋ። ምናልባት ምዕራባውያን በለስ ቀን የቀናቸው በተለያየ ጊዜ የሚመጡ የሀገራችን መሳሪያዎች የሚያሳስቧቸው የአየር መዛባት ይሆናል። ምክንያቱም ብዙ ከብዙ መከራ ስቃይ በኋላ በሀገራችን ፍትህ አስፍነው የተረጋጋ የሰከነ ህይወት መኖር ስለጀመሩ ትኩረታቸው እንዴት ብሉታቸው ምቾታቸው ሊቀጥል ይችላል እንጂ ሀገራችን ወደ ፍትህ ትጓዛለች ብለው ያስባሉ ብሎ ማሰብ ሞኝነት ይመስለኛል። ነገር ግን በሀገራችን ፍትህን መዛባትን ለዚህ ሁሉ ስቃይ መከራ ዳርጎናል። አጋጣሚ ሁኔታዎችን እየጠበቁ የስልጣን ኮርቻን የሚፈናጠጡ ሁሉ በውስጣቸው ያካበቱት ቂም በቀል ጊዜን ጠብቆ መፈንዳቱ በሰዓት ላይ ቤንዚን ማርከፍከፍ ያህል መሆኑን ለይቅርታ ያለን ቦታ ምን ያህል መሆኑን ያሳያል። ብዙዎቻችን ትላንት አስቀይመን በደልከኝ፣ አሳሰርከኝ፣ አስገደልከኝ፣ አስወረስከኝ እና የመሳሰሉን ነገሮችን እየሰበሰብን ጊዜን ጠብቀን በመበቃቀል ባንችል እንኳን ለይቅርታ ዝግጁ ያለ መሆን ልባችንን ምን ያህል መሸፈቱን ያመለክታል። ይህ ደግሞ ጥቂት ግለሰቦች ብቻ ሳይሆን የስርዓቱ መገለጫ ሆኖ ይታያል። እስቲ እያንዳንዳችን ለይቅርታ ያለን ቦታ ራሳችንን እንጠይቅ። ይህ ማለት ደግሞ በጉዳዩ በበደላቸው አይጠየቁ ማለት አይደለም። የሰው ልጅ በተለያየ ምክንያት ከጥንቃቄ እስከ ውስብስብ ጥፋቶችን ሊያጠፋ ይችላል። ነገር ግን ምክንያቱ ምንድን ብሎ መርምሮ ተገቢውን ፍርድ መስጠት ተገቢ ነው። ሆኖም ይቅርታ ማድረግ ዋጋ የበለጠ ነው። በሀገራችን የስንቱ ህይወት ያለ አግባብ ጠፍቷል፣ ታስሯል፣ አካለ ስንኩል ሆኗል፣ ተሰዷል፣ ብሎም ተዋርዷል። ነገር ግን ጥፋቱን የፈጸሙ አካል ጊዜ ካለፈ በኋላ ቆም ብሎ አስበው የሰራው ስህተት ነው፣ አሁን ላይ ሆኜ ታስበው ጥፋት ነው ብሎ ማለት ራስን የራስ ዳሽን ተራራ ያህል ስለራቀብን ከጊዜ ወደ ጊዜ ጥፋታችን እየበዛ በመምጣቱ መከራችን ጨምሯል። ትላንት በግለሰብ ይሁን በማህበረሰብ የተሰሩ በጎ ስራዎችን ማበረታታትና መስራት ብሎም የተሰሩ ክስተቶችን ድጋሚ እንዳይሰሩ ማድረግ ዛሬ ላይ ሆኖ የምናገኘው የዜጎች ግዴታ ሲሆን፣ ለዚህ ደግሞ ያጠፋ ይቅርታ ለመጠየቅ የተበደለም ደግሞ ይቅርታ ለማድረግ ራሱን እስካላዘጋጀ ድረስ የግል ሆነ የውል ስቃያችን እየከፋ መምጣቱ አይቀሬ ነው። በቅርብ ከዚህ ዓለም በሞት የተለዩ ታላቁ የአፍሪካ አባት ኔልሰን ማንዴላ ልባቸውን ለይቅርታ ክፍት ስለነበረ ሀገራቸው፣ ህዝባቸው ከድቅድቅ ጨለማ ወደ ብርሃን ለማምጣት ችለዋል። ይቅርታ ክፍያ አልባ የሆነ የአእምሮ ሰላም ነው። ጤና የሚሰጥ አርቆ ሐሳቢነትን፣ ታላቅነትን መገለጫ እንጂ የሽንፈት ወይም የበታችነት ምልክት አይደለም። በሀገራችን ውስጥ የምንኖረው በመላው ዓለም ላይ እንደ ጨው ተበትነን የምንገኝ ኢትዮጵያውያን ያለምንም ክፍያ ልናደርገው የምንችለው ኢምንት መስሎ እጅግም በጣም ጠቃሚ ሆኖ ቢኖር ይቅርታ ነው። ነገር ግን ይህ ማድረግ ተስኖን በማይጠቅም እልህ ልዩነትን ከማስፋት አንድነትን ብናጠናክር የሀገራችን እምቅ የተፈጥሮ ሀብት የሰው ኃይል በአግባቡ ለመጠቀም በሀገራችን ፍትህ ሰፍኖ የነጻን አየር ለመተንፈስ ያስችለን ይሆናል ብሎ አስባለሁ። ይህን ጽሁፍ የላከልን እንግዲህ አድማጫችን ሶፊያን ነው። ይቅርታ ምን ያህል ጉልበት እንዳለው፣ ይቅር መባባል ምን ያህል ጉልበት እንዳለው ያሳየናል። መንግስቶችም፣ ትልልቅ ባለስልጣኖችም፣ ግለሰብም ይቅርታን በማድረግ በማህበረሰብ ውስጥ በህብረተሰብ ውስጥ መባባል ጊዜያችን እንድናሳልፍ፣ ይቅርታ መልካምነትን እንደሚያመጣ፣ ፍትህን እንደሚያመጣ ይናገራል። እንግዲህ ይቅር እንባባል።
Sonoria, balay sonoria, balay sonoria, balay sonoria, balay yo sonoria, balay sonoria, balay sonoria, balay sonoria, balay yo sonoria, balay sonoria, balay sonoria, balay sonoria, balay yo. Yippee, oh, take me to you, oh, talk to me now, go, what do you think about show? Did you wanna be, oh, everybody say, yo, 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 give us a yo, like me, yo, sunny, yo, boonga, yo, give us a yo, I'm on to yo, 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 yo.
አድማጮቻችን አሁን ደግሞ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመከተል ከሲራጅ ዴታንጎ ጋራ ስለ ኢትዮጵያ ሶሻል ዲሞክራቲክ ማህበር ነው የሚባለው አይደል?
ማህበር ነው የፖለቲካ ፓርቲ።
አዎ ማህበር እና እንዲሁም በአጠቃላይ ኢትዮጵያኖች በድርጅት በተለይ ስዊድን በስዊድን የፖለቲካም ሆነ የሶሻል ድርጅቶች ቢደራጁ ምን ጥቅም ያገኛሉ? ጉዳቱስ ምንድነው? ይሄን በተመለከተ ውይይት እናደርጋለን። በቅድሚያ ሲራጅ ጥያቄያችንን ተቀብለህ ለውይይትኛ ለመምጣት ከፍ ያለ ምስጋና ያቀርብን። ሲራጅ እስቲ አጠር አድርገህ ማን ነህ? ማን ነው ሲራጅ?
በመጀመሪያ የኢትዮጵያ ድምጽ ሬዲዮ ለዚህ እድሉን ስለሰጠኝ በጣም አመሰግናለሁ። سراج من جزيم سراج نو سمونا هيكيرم ودي عيلم ودي عيلم بتغبار بسرا امامن سونن بي راسين غمثالو
اوكي يمن درجتنا مندنو ي سويدن وست بزو زي مناي ي سبسبا داراشو تشي فولكيت سويس انزي انزين ستا سنتن ستل نو لايتيبيا نو ستا امچاچنا يالنا سلاسو نو انغدي مندنو يانت توكاينت يتينياو بارتي نو يتينياو سوشيال درجت نو بيستيتي بسويدن وچنتن وست كايتيبيا نوچ غارس يالله لايتيبيا نوچ سمتارغوا اغلغلوت بمن يمتا نو يمين
በጣም ጥሩ ጥያቄ ነው። ይሄ ሊመጣ የቻለው በመጀመሪያ ደረጃ በሶሻል ዲሞክራሲ አባል ሆኜ በምንትን በመለበት ጊዜ የሶሻል ዲሞክራሲ በጣም ሰፊ ጠንካራ የሆነ የፖለቲካ ድርጅት ነው። ከሀገራችን ከተሰደድን በኋላ በፖለቲካ ምክንያት ይሁን በሌላም ምክንያት ይሁን ኢትዮጵያውያን የመደራጀትን ልምዱም ባህሉም ቢኖረንም እዚህ ስንመጣ እንተዋዋለን። ያገራችን በማህበር በእቁብ በሰንበቴ በመን ሰው ይሰባሰባል። እኛ ግን ይሄንን ባህላችንን ስለተው እዚህ መተን ከሁሉ ዜጋ የማንሰባሰብ ኢትዮጵያውያን ብቻ ነን። ብንሰባሰብም በጣም ጥቂት ነን። ደፍረን ጠንክረን የወጣንበት የለም። ከኛ በኋላ የመጡት እንኳን ስደተኞች አሁን በሶማሊም ብትወስድ አሁን እዚህ ሊስት አለ ብታይ ከ200 ከ300 በላይ የሶማሌ ማህበር አለ። እኛ ኢትዮጵያውያን ግን ይሄን ያህል አመት ሙሉ ቆይተን ብዙ ማህበራት ቢኖርም የጠነከረ የሚያመረቃ እንትን የለንም። በሌላ አቅጣጫ ደግሞ በስዊድን በዚህ በሰለጠነው ዓለም ውስጥ ስንኖር አሁን ስዊድን ብዙ ያመቻችልን ነገር አለ። ብዙ የተመቻቸ ስትራክቸር ዲሆነ የፖለቲካል ሲስተም የማህበራት ሲስተም እዛ ውስጥ ገብተን ለመስራት ግን ባለማወቅም ይሁን በማወቅም ይሁን በቸልተኝነትም ይሁን ያለውን እድን አልተጠቀምንበትም።
ግን ሲራጅ ሰው እኮ ከኢትዮጵያ ቢመጣም በተለያየ ምክንያት ቢመጣም እዚህ ከመጣ በኋላ ምንድነው ማገኘው ነው ጊዜን አቃጥዬ ጉልበቴን ገንዘቤን ምንን አቃጥዬ የስዊድን የፖለቲካም ሆነ የሶሻል ድርጅቶች ብገባ ምንድነው ማገኘው? ሰው የሚሯሯጠው ሰርቶ ለማደር ልጆቹን ለማሳደግ እነዚህ ነው። ምንድነው የሚያገኘው? ምን ጥቅም ያገኛል?
ብዙ ጥቅም አለው። ሰው እንደመሆናችን መጠን ሰውን ፈልጋለን። ከሰው ጋር በጋራ መኖር አለብን። የራሳችንን የሚመስል ባህልም ይሁን አስተሳሰብም ይሁን አብሮ ለመወያየትም የግድ ሰው ያስፈልገናል። እንግዲህ የማህበሩ አባል መሆን የዚህ በተለይ በሶሻል ዲሞክራቲክ ማህበር ውስጥ አባል መሆን አንድ ያ ሶሻል ዲሞክራት ጠንካራ በደንብ ስትራክቸርድ የሆነ ብዙ አይነት ዘርፎች ያሉት ፖለቲካም ነን ፖለቲካንም የሚሆኑ ማድርጅቶች አሉ። ፖለቲካ የማይፈልግ ሰው ለምሳሌ በእምነት አካባቢ ትሩ ኤንድ ሶሊዳሪቲ የሚባል የራሱ የሆነ ክፍል አለው። በወጣቶች በኩል ብትሄድ SSU የሚላል። በስፖርት ብትል በፈለከው አይነት ማህበር
የህፃናትም ምንድነው ኡንጋ ኦርናና የሚሏቸው አሉ።
ኡንጋ ኦርናን የሚል የህፃናትም አለ። ኢቭን አሁን የፈለከው አይነት ማህበር መስረተ እንትን ማለት ትችላለህ።
ግን ጥቅሙ ምንድነው? ሰይ ነው ስለዚህ አንድ ኢትዮጵያዊ ነኝ እኔ ሰይ የፓርቲ ውስጥ ብገባ ወይንም አንዱ የሶሻል ዲሞክራቲክ ስር ያለ ድርጅት ብገባ ምንድነው ማገኘው? እኔም ፈልገው ማውራው ስለ ሀገሬ ስለ ኢትዮጵያ ተሻላ ታመማት አላደለም ምንድነው ጥቅሜ?
አው እንግዲህ እዚ ስዊድን እንደምናውቀው በማህበር የተገነባ በብዙ ማህበራት የተገነባ ሀገር ነው። አንድ ኢትዮጵያዊ የሶሻል ዲሞክራት አባል ቢሆን በዛ በማህበሩ አማካኝነት ያለውን የራሱን ማህበረሰብ ይሁን የኢትዮጵያን ችግር ይሁን እዚ ያለብንንም ችግር ይሁን ለምሳሌ ያስተርጓሚ ችግር አለብን። ልጆቻችን ለምሳሌ ትክክለኛ የቋንቋ ትምህርት አያገኙ ከሆነ ለምሳሌ እኛ ራሳችን በስራ በዘረኝነት አሁን ሌላው ዓለም የሚፈጸመው አይነት የዘረኝነት እንትን ሆነ እዚም እንደሚመጣ ማያጠራጥር ነው። አሁንም እናየው ነው ሁኔታዎች እየተቀየሩ ነው የሚሄደው።
ትክክል።
እዚህ እንኳን የሰለጠነው ዓለም ላይ ዘረኞች እንኳን ተሰባስበው የራሳችን ፓርቲ አለን ብለው ፓርላማ ሲገቡ ይሄም ያሳየው የወደፊት የኛ አጣ ምን ይሆናል ነው። ካልተደራጀን እኛነታችንን በልተን ጠጥተን ልጆቻችንንም አስተምረንም የትም ብናደርሳቸው መብታቸውን ሊያስከብሩ አይችሉም። አንደኛ መብትን ለማስከበር በጋራ መሆን ተሰሚነትን ማግኘት ይቻላል። ሁለተኛ የምንፈልጋቸውን ጥያቄዎች በጋራ የኢትዮጵያን ባህልም ይሁን የፖለቲካ ሁኔታ ይሁን የኢኮኖሚ ሁኔታ ላለው መንግስትም ሆነ ለስዊድን ህዝብ ለማሰማት በድርጅት መልክ በመዋቅር መልክ ቢሆን የበለጠ ማድረግ እንችላለን።
እንግዲህ አንተ የምትለው ምንድን ነው? ኢትዮጵያኖች የራሳቸውንም የዚህ ሀገር በሚኖርበት ጊዜ የሚደርስባቸውንም የጋራ ችግርን ለመቅረፍም ሆነ ስለ ሀገራቸው ሁኔታ ለማስረዳት ተሰሚነት እንዲኖረው በተለያዩ እዚህ ሀገር ህጋዊ በሆኑ የፖለቲካም የሶሻልም የምንድጅቶች ውስጥ ቢገቡ ሞር ይሳካላቸዋል፣ ድምጻቸው ተሰሚነት ያገኛል ነው የምትለው?
ትክክል።
ኦኬ። ይሄ ግን በሶሻል ዲሞክራቲክ ብቻ መሆን የለበትም። በማንኛውም በፈለገው ፓርቲ መሆን ይችላል።
ግን ሀገራችን የተጨባጭ ሁኔታ አላት። ሀገራችን የእድገትም ይሁን የኢኮኖሚም ይሁን የፖለቲካ ሁኔታ ስናየው ብዙውን እኔ ለኢትዮጵያውያን የሚስማማው ሞር ሶሻል ዲሞክራት ነው ፓርቲ ነው ብዬ ስለገመጡ ነው ወደዛ የገባው።
ትክክል ነው። ሲራጅ፣ ሌሎቹንም እንጠራለን እንደዚህ ፍላጎት ያላቸው ካሉ። ይሄ ሬዲዮ ከአንድ የፖለቲካ ድርጅት ጋራ እንትን መቆራኘት አይፈልግም። እያንዳንዱ ሬዲዮ ሰራተኛ የራሱ ፍላጎት ሊኖረው ይችላል። ግን እንደ ተቋም ሬዲዮኑ የሶሻል ዲሞክራቲክ ፓርቲ ደጋፊ ነው ወይም የሞደራት ደጋፊ ነው መባል ስለማይፈልግ እኛም እናቀርባለን። ያንን ብንጠራቸው ደግሞ አሁን እነዛም እንዳንተው እንደሚሉ እርግጠኛ ነኝ። ለማንኛውም ምን የምትለን ነገር አለ ይህን በተመለከተ? ማስረጃ አለህ?
ይህንን በተመለከተ እንግዲህ
ማለቴ ሶሻል ዲሞክራሲው ምን ያህል ለኢትዮጵያ ጠቃሚ እንደሆነ
ብዙ ማስረጃዎች አሉ።
አንድ ሁለት ቀስም ከጊዜ አንጻር
እንግዲህ ወደ ስቶክሆልም የሶሻል ዲሞክራት ፓርቲ ውስጥ ገብቼ መሳተፍ ከጀመርኩ ጀምሮ የማያቸው ፖዚቲቭ ነገሮች አሉ። ለምሳሌ የብርቱካንን ጥያቄ ብትወስድ ቀጥታ ኢንቮልቭድ ሆነው የብርቱካንን መፈታት ብዙ ጥረት ያደረጉ የሶሻል ዲሞክራት የፓርቲ አባሎች በግልም በግለሰብም ደረጃ በፓርቲውም ደረጃ ታግለው ያሰሩበት ዶክመንቶች አሉ።
አይቼዋለሁ፣ አውቀዋለሁ። ለጠቅላይ ሚኒስትር ነፍሳቸውን ይማርና
ለመዋቸው
በግል የተላከውን አይቼዋለሁ።
ሌላ የተለያዩ ዶክመንቶች አሉ። አሁን በቅርብ እንኳን በተፈጠረው ሁኔታ በሶሻል ዲሞክራት ኢትዮጵያውያን ተሰባስበው ይህንን ሰላማዊ ሰልፍ በሚያደርጉበት ጊዜ ሶሻል ዲሞክራትም ይሄ የአገሬ ጉዳይ ነው ያገባኛል ይመለከተኛል ብሎ ለሚመለከታቸው ክፍሎች ደብዳቤ አሰራጭቷል። በዚህ በሜዋንም ላይ ፕሬስ ሪሊስ አውጥቷል። ያንንም በተመለከተ የኢንተርናሽናል የሆነው የሶሊዳሪቲ ኮሚቴ የተባለው ለዚህ ምላሽ ሰጥቶ ደብዳቤ ጽፏል።
ባጭሩ ምንድን ነው የሰጧችሁ ምላሽ?
ባጭሩ የሰጡት ይሄ በተለይ በሰው ልጆች ላይ መፈጸም የማይገባውና መቆም ያለበት ድርጊት ነው፣ ኢሰብአዊ ድርጊት ነው። የሰው ልጆች እንደዚህ
መሆን ያለበት
መብትን በማጣት ነጻነት ፍለጋ ስራ ፍለጋ እንትን የሚሉ ህይወታቸው ያለ አግባብ የሰው ህይወት እንደዚህ መርገፉ በጣም መቆም በአስቸኳይ መቆም ያለበት ነው ብለው ፕሬስ ሪሊስ አውጥተዋል።
ሲራጅ አንስተዋልና የዚህ የሜይ አንዱን ሰላማዊ ሰልፍ በተመለከተ በየአመቱ አንተና አበበ በተለይ አበበን ሁልጊዜ ነው የማገኘው ታደራጃላችሁ በሶሻል ዴሞክራሲ የኢትዮጵያ ማህበር ኢትዮጵያኖች ሶሻል ዴሞክራሲ ማህበር። በነገራችን ላይ ማህበር አለ የኢትዮጵያ ሶሻል ዴሞክራት ማህበር አሁንም አለ። በጣም ጥሩ።
ተመዝግቦ አሁን አክቲቭሊ አድራሻችንን ክሊር አድርገናል። ፖስታ ሳጥን ቁጥር አለን፣ ኢሜል አለን፣ ፌስቡክ አለ፣
ጥሩ
ስካይፒ አለ፣
ሁሉም አላችሁ?
ሁሉም አለ፣ ስልክ ቁጥርም አለ።
ኦኬ። ወደ ጥያቄ ልምጣና በየአመቱ ይደረጋል ሰላማዊ ሰልፍ። በዛ ሰላማዊ ሰልፍ ላይ እኔ በጣም ጥሩ ነው ባይ ነኝ፣ ወደዋለሁ። ምክንያቱም ችግርህን ደስታንም ሆነ ሀዘንህን ሌላው የምታካፍልበት ነው። ችግር ካለብህ ችግሬ ይሄን ይመስላል ይውልኝ ተመልከቱልኝ ተባበሩኝ የምትልበት ነው። ህዝብም የሚያይበት ነው። ያሁኑንም በየአመቱ ካፈላል። ያሁኑንም አይቼዋለሁ። በጣም ቆንጆ ነው። በብዙ መቶዎች የሚቆጠር ህዝብ ከተማውን ተሰልፎ ከግራና ከቀኝ እያጨበጨበ ጥያቄያችን ስናሰማ በጣም ቆንጆ ነው። ህዝቡ በጭብጨባ ሲቀበል ግን ይሄንን ለምንድን ነው ወይ ኦርጋናይዝ በሆነ መንገድ ወጪ የለብን ሁሉ ነገር ተዘጋጅቶ ያለው በእንትኑ ነው። ኢትዮጵያዊ ወደዛ እንዲመጣና ደስታም ያለው ቢሆን አንድ ጥያቄ ብቻ ይዞ መውጣት የለበትም። ሁሉንም ዴሞክራቲክ የሆኑ ጥያቄዎች ሁሉ ይዞ መውጣት ይችላል። ኢቭን የኢትዮጵያን ጥያቄ ማንሳት አልፈልግም እዚህ ሀገር እፈራለሁ የሚል ካለ እንኳን የራሱን እዚህ ሀገር ያለበትን በዚህ ተበደልኩ ዘረኝነት አጠቃኝ ወይንም እንትና ዘረኝነት ይውደም ብሎ መሰለፍ ይችላል። ለምንድን ይህንን ህዝቡ በጠቅላላ እንዲወጣ ማለት በአብዛኛው ችግሩን ወጥቶ እንዲያደርግ እንዲያሰማ ያልሞከራችሁት ነው ወይስ ህዝቡ የሚብሏችሁ ነው?
ሙከራ አድርገናል ከሌላው ጊዜ የተሻለ የሆነ
በጣም ቆንጆ ነው ዘንድሮ
የተለያዩ ድርጅቶችም ድርጅታቸው ወክለው ወጥተዋል የፖለቲካ ድርጅቶችም ወጥተው የራሳቸውን መግለጫ አውጥተው የራሳቸውን ጽሑፍ አዘጋጅተው የተለያዩ ፓርቲዎች ፓርቲስፔት አድርገዋል ግለሰቦችም ፓርቲስፔት አድርገዋል የተያሁኑ አመት ሰላማዊ ሰልፍ ከሌላው ለየት የሚያደርገው አትሊስት የሚፈተኑ ፕሬስ ሪሊሶች የኢትዮጵያን ሁኔታ የሚገልጹ ጽሑፎች ነበሩ
ምንድነው የምታስተላልፈው መልእክት ለኢትዮጵያኖች ይሄን በተመለከተ እስቲ አንተው ራስህ ኢትዮጵያኖች ብትሰለፉ ወይንም በዚህ ብትተባበሩ አባል ብትሆኑ ወይንም በሰላማዊ ሰልፎቹ በዚህ ስዊድን መንግስት በሚያደርገው ወይንም ፓርቲው በሚያደርገው ብትሰለፉ ይሄን ጥቅም ታገኛላችሁ ስለዚህ በጋራም በህብረትም ጥቅም እናገኛለን ብለስቲ አስረዳስ
በመጀመሪያ ደረጃ በዚህ በሶሻል ዲሞክራት የራሱ የሆነ መዋቅር አለው አንደኛ አሁን ABF ትልቅ የትምህርት መዋቅር ነው የተለያየ ትምህርቶች ይሰጣሉ
አንተ ABF ነው የምትሰራው
አሁን አልሰራም
ኦኬ
በፊት በፕሮጀክት መልክ ስራ ቆይቻለሁ እንግዲህ ከሶሻል ዲሞክራት ጋር የተያያዙ ማአት ድርጅቶች አሉ እያንዳንዱ ሰው በችሎታው በሙያው ባለው ዝንባሌ በሚፈልገው ጥያቄ ላይ ተሰባስቦ ሶስትም ይሁን አራትም ሆኖ የራሱን ጥናት ማድረግ ይችላል
ኦኬ
ይሄንን ጥናት አድርጎ ለሚመለከተው ክፍል የጥናቱን ውጤት ማቅረብ ይችላል አሁን ለምሳሌ ኢትዮጵያውያን በሶሻል ዲሞክራት በመግባት አንደኛ በሚሰሩበት አካባቢ የሥራ መፍታቸውን የማስከበር ከሥራ ቢባረሩ ቢታመሙ የኢንሹራንስ ጉዳይ ጡረታ ቢወጡ የጡረታ መፍታቸው እንዴት ይሆናል የሚለውን ነገር የበለጠ ውቀት ለማግኘት የሶሻል ዲሞክራት አባል ከሆንክ የስቱዲ ሰርክል በነጻ ታገኛለህ ቦታ በነጻ ታገኛለህ ሌላው ደግሞ አንደኛ የራስህን ድምጽ ተጠቅመህ የምትመርጠው ምርጫ አሁን ለምሳሌ ሌሎቹ ፓርቲዎች መጥተው ስልጣን ከመይዙ ለኛ የሚደግፈን ለኛ የሚሆነን የዘረኝነትን የሚቋቋም ፓርቲ መምረጡ ለኢትዮጵያውያን አንድ መከታ ይሰጣል ሁለተኛ በልጆቻችንም ላይ የሚደርሰውን ነገር በጋራ በግል ከመታገል ይልቅ በጋራ በአንድ የፖለቲካ ድርጅት ውስጥ መሆኑ ድምጻችን የበለጠ ተሰሚነት ሊያገኝ ይችላል አንዳንድ ጥያቄዎች በሚመጣበት ጊዜ የኢትዮጵያ ጥያቄ ብቻ አይደለም እዚህም ሀገር ሆነን ብዙ የምናጣቸው መብቶች አሉ አሁን የስደተኛን ጥያቄ ብትወስድ የአንድ ስደተኛ ጥያቄ ተገቢውን አስተርጓሚ እንዲያገኝ ችግሩ በአጭር ጊዜ ውስጥ እንዲፈጸም መጠየቅ እንችላለን በጋራ በቋንቋም በተመለከተ ለካመሬ ሬትን የቀረበ ጥያቄ አለ ልታዩት ይችላል ለብዳብ እና በተለያዩ መንገዶች መደራጀታችን
አስተርጓሚን ችግር በተመለከተ ብዙ ኢንፎርሜሽኖች ይደርሱናል ለኛም ኢትዮጵያውያን በተለይ በአስተርጓሚ ምክንያት ስቃያቸው እንደማያዩ ይሄንን ለመፍታት ምንድነው የምታስቡት በእናንተ
ይሄንን መፍታት የሚቻለው አንደኛ ራሳችን ብቁ ሆነን የአስተርጓሚነት ትምህርቱን ወስደን የአስተርጓሚነት ሰርተፊኬት ስንይዝ ነው
ግን እኮ አንጋግሪያቸው የለንም ያንን ትምርቱን ፈተናውን ለመፈተን የሚችል እንትን የለንም ብለዋል
ያንን እንግዲያ እኛንን ማቅረብ ያለብን አሁን እንግዲያ ኮሚኒቲው ተቋቁሟል ለዚህ ኮሚኒቲው ብቁ የሆኑ ሰዎችን ሪኮመንድ አድርጎ የአማርኛ ችሎታ አላቸው የሚባሉትን ወይም የስነ ጽሁፍም ይሁን በአማርኛ በቂ ችሎታ አላቸው ከስዊድንኛ ወደ አማርኛ ማስተርጎም ይችላሉ የሚሉትን የሚሏቸውን ሰዎች ሪኮመንድ አድርጎ ባጭር ጊዜ ውስጥ ኮርስ ተሰጥቷል ABF ውስጥ ይሁን የትም 5 ሰው ቢገኝ 6 ሰው ቢገኝ ለዛ ለስድስቱ ሰዎች ኮርስ ይሰጣል እነዛ ሰዎች ደግሞ ተመረው ሰልጥነው ሌላ 6 7 ሰው ያስተምራሉ እና የመደራጀት በአንድ የፖለቲካ ጥላ ስር መደራጀት ጥቅሙ መደራጀት ነው ሰው ከተደራጀ የሚፈልገውን ጥቅም ማግኘት ይችላል መብቱን ማስከበር ይችላል ስለዚህ እኔ ለኢትዮጵያውያን ማሳስበው የግድ ሶሻል ዲሞክራት ውስጥ ግቡ ብዬ አላለም በምንም ይሁን በምንም የጎረቤት በለው የክራይቤቶችም ማህበር አለ ይላል ባያለበት ኢትዮጵያዊ ተፈላልጎ ኢትዮጵያዊ ነኝ ያለ በሙሉ በኢትዮጵያዊነቱ መሰባሰብ ሲችል ነው ሃይማኖት ሳይገድበን ዘር ሳይገድበን ኢትዮጵያዊ ነን ብለን የምንወጣበት ሰዓት ነው አሁን የደረሰብን በደልና ሰቆቃ በማልቀስ በምን በማለት የድሮውን ታሪክ በማንሳት የትም ልንደርስ ለማንችል ፓርቲ ፖለቲካ ደግሞ ወደፊት ነው ምንጊዜ እና ወደፊት ምን ይመጣል ምን ይበጀናል ብለን እያሰብን የምንወያይበትን ፕላትፎርም ለመፍጠር በየፖለቲካ ድርጅቶቹ ያለንን ችሎታ በምንችለው እየገባን ብንሳተፍ አንደኛ ራሳችንን እናሳድጋለን ዕውቀትም ማግኘት እንችላለን ያገሩንም ያሰራር ሁኔታዎችን እንረዳለን ከሰውም ጋር ያለ ኔትወርክ የሰፋ ይሆናል አሁን ከፖለቲሽያን ጋር ደውሎ እንደዚህ አይነት ነገር አለ ኑ ለማለት ምጥራውን ሰው ታውቃለህ
ኔትወርኩ ካለ
ይሄ ሁሉ ለኛ ይጠቅመናል ማለት ነው። ጥቅም ማለት
በነገራችን ላይ ነገሩ ፖለቲካ ከክልል ከክልህ ነው እና እነሱም እኛ ብቻ አይደለም እንፈልጋቸው እነሱም በጣም ይፈልጉናል ኢትዮጵያውያኖችን። ምክንያቱም በኢትዮጵያውያን ኮሚኒቲ ውስጥ ቢገቡ ፓርቲዎቹ በጣም ነው የሚፈልጉት ለምርጫ ጊዜ ድምጽ ለማግኘት ሲሉ አንተን የምትጠይቀውን ይጠይቃል እንትን ያሟላሉ እና ከክልል ከክልል ነው ፖለቲካ ነው ወይ መጥፎ አባባል ነው ግን ነገሩ እንደዛ ነው
ነገሩ ሪያሊቲው
ነው። አድማጮቻችን ይሄንን የስደተኞችን በተመለከተ በጣም በተደጋጋሚ የሚደርሱን አቤቱታዎች አሉ። አስተርጓሚዎች ጉዳት አድርሰውብናል የሚሉም አሉ። በትክክል አይተረጉም የሚሉ አሉ። እንደውም አንድ ጓደኛዬ በአንድ ኢትዮጵያ ላይ ይህን ጉዳት ሲደርስበት አይቼ ዝም አልልም ብዬ ሄጄ ጠበቃውን አነጋግሬ አስተርጓሚ የተባለው ባለበት ቦታ ቁጭ ብዬ አዳምጬ አዘኝ ወጥቻለሁ። ይሄን ለዚህ ፍቃድ እንዳይሰጠው የተደረገበትን ያንን ሁሉ አሰርዘን ምክንያቱም ሲተረጎም በስተት ስለተተረጎመ እንደገና ተባብሬ እኔ አስረድቼ ፍቃዱ እንዲያገኝ አድርጋለሁ ብሎ እንደምቀርበው ጓደኛዬ ነግሮኝ በጣም ነው ያዘንኩት። እነዚህን ችግሮች ለመቅረፍ እንግዲህ መተባበር አለብን። የኢትዮጵያ ድምጽ ሬዲዮም ይሄንን በተለይ አስተርጓሚዎቹን ነገር በተመለከተ ከትልቅ አርስት አድርጎ ስለወሰደው ችግር አድርጎ ስለወሰደው ወደፊት በዚያ ጉዳይ ላይ የመንግስትንም ባልጣኖች ለማነጋገር ሞክራለን። ኢትዮጵያኖችም የሚሉትን ለማወቅ ሞክራለን። ያስተርጓሚው ችግርም እንዴት እንደሚቀረፍ ለመወያየት እንሞክራለን። ሲራጅ ላደረክልን መተባበር እያመሰገንን እንግዲህ ይሄን ስራ አንቀጥልበት። በተለይ ኢትዮጵያውያን ስብሰባ ሲያደርጉ የአዳራሾችን አይቢኤፍም ሆነ ሌሎቹን ሜድቦሪያ ሪሰርች ወዘተ የምታደርገውን እንደምትቀጥል ባለሙ ተስፋ ነን። እናመሰግናለን።
እኔም በጣም አመሰግናለሁ ይሄ እድል ስለተሰጠኝ። በተለይ ለኢትዮጵያውያን በአሁኑ ሰዓት ላስተላልፍ የምፈልገው መልእክት በፖለቲካም ይሁን በማንኛውም መንገድ ተገናኝተን የምንወያይበትን የምንወቃቀስበትን ሀሳባችንን የምንረዳዳ አንዱ አንዱን የሚያስተምርበትን ፕላትፎርም ስላለ በዛ እንድንጠቀም ጥሬን አቀርባለሁ።
እናመሰግናለን።
እንደምን አርፍዳችኋል አድማጮች። 11 ሰዓት ከ4 ደቂቃ ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ራሱን እስላማዊ ግዛት ብሎ የሚጠራ ቡድን የ30 የሚደርሱ ኢትዮጵያውያንና ኤርትራውያንን በግፍ መግደሉን ለማሰብ በስቶክሆልም የመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን ያዘጋጀው የመታሰቢያ ፕሮግራም ባለፈው አመት በስቶክሆልም ሴንትራልን ሰርግል ቶሪ ተከናውኗል። በርካታ ታዳሚዎች በተገኙበት በዚህ ፕሮግራም ላይ የኤርትራ፣ የግብጽ፣ የሶሪያ ብፁዓን አባቶች ተሳታፊ መሆናቸው ታውቋል። ከዚህ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት በስቶክሆልም ካሉ ቤተክርስቲያናት ሰንበት ትምህርት ቤት ተማሪዎች ጋር የህብረት መዝሙር የቀረበ ሲሆን የሰማዕታቱን ጽናት የሚያሳይ ትዕይንትም ተካሂዷል። የአበባ ማስቀመጥና የጧፍ ማብራት ፕሮግራሞችም እንደየቅደም ተከተላቸው ተከናውነዋል። የኢትዮጵያ ምርጫ ሊካሄድ አንድ ሳምንት በቀረው በዚህ ሰዓት አሜሪካ፣ ኖርዌይ፣ ስዊድን ዜጎቻቸው ወደ ኢትዮጵያ እንዳይጓዙ ያስጠነቀቁ ነው። የአሜሪካ ስቴት ዲፓርትመንት ባወጣው መግለጫ አሜሪካውያን ምርጫው እስኪያልፍ ወደ ኢትዮጵያ እንዳይጓዙ እንዲሁም በኢትዮጵያ የሚገኙ ዜጎች በምርጫ ክልል በምርጫ ጣቢያ አካባቢ እንዳይገኙ ሲመክር ከማናቸውም ህዝብ ከሚሰበሰብባቸው ቦታዎችም እንዲገለሉ ጥሪ አቅርቧል። ኖርዌይና ስዊድንም ዜጎቻቸው ከዚህ ሰዓት በኋላ ምርጫው እስኪያልፍ እንዳይጓዙና በዛ የሚገኙም ዜጎቻቸው ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። አቶ ዮናታን ተስፋዬ የታዛቢዎችና የፎቶ አድራሻ እንዲያመጣ መጠየቁ ተነግሯል። የሰማይ ፓርቲ ህዝብ ግንኙነት ኃላፊና በአዲስ አበባ ውስጥ የወረዳ 17 እጩ ተወዳዳሪ የሆነው አቶ ዮናታን ተስፋዬ የታዛቢዎችን ፎቶግራፍና አድራሻ ለምርጫ ጣቢያ እንዲያሳውቅ ተጠይቋል። እስካሁን ከታዛቢ ሙሉ ስም ውጪ ፎቶግራፍና አድራሻ የሚጠየቅበት አሰራር እንደሌለ የተገለጸ ሲሆን ምርጫ ቦርድም ለፓርቲው በላከው ደብዳቤ ታዛቢዎችን ስም ዝርዝር እንዲልኩ ማስታወቁ ተነግሯል። ይሁንና የወረዳ 17 ምርጫ ጣቢያ ኃላፊ የሆኑት አቶ ጌታቸው ማሞ ይህ የወረደ መመሪያ ነው፣ የታዛቢዎችን ፎቶግራፍና አድራሻ ካለመጣቸው አንመዘግብም ማለታቸው ተነግሯል። የሌሎች ፓርቲዎችና የሰማይ ፓርቲ እጩዎች በሰሞኑ የታዛቢዎቻቸውን ስም ዝርዝር ያሳወቁ ሲሆን ፎቶግራፍና አድራሻ እንዳልተጠየቁ ለማወቅ ተችሏል። እስካሁን የታዛቢን ፎቶግራፍና አድራሻ የሚጠይቅ ህግ እንደሌለ የገለጸው አቶ ዮናታን ይህ ጥያቄ እየተጠየቀ ያለው በእኔ ላይ ብቻ ነው፣ መቼም ይህ ህጋዊ መመሪያ በእኔ ላይ ብቻ ሊወርድ አይችልም፣ ለእኔ ብቻ ህገወጥ መመሪያ ወጥቷል ማለት ነው። የዚህ መመሪያ የሚሉት ዋና ዓላማው ታዛቢዎችን በማዋከብ እንዳይታዘብ ለማድረግ ነው ሲል በተለይ ለነገረ ኢትዮጵያ ተናግሯል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመጨረሻው ዙር ኢህአዴግ ግምገማ ክፉኛ መተቻታቸው ተነገረ። ጠቅላይ ሚኒስትሩ ሚኒስትሮችንና የኢህአዴግ ከፍተኛ ባለስልጣናትን በሙሉ ሲያስገመግሙ ከከረሙ በኋላ በመጨረሻ ራሳቸው 15 ሰዓት በፈጀ ግምገማ ተገምግመዋል። አብዛኞቹ በአቶ ኃይለማርያም የስራ ችሎታና አመራር ላይ ዘለፋና ከፍተኛ ሂስ አቅርበውባቸዋል። አቶ ኃይለማርያም የቀረበባቸውን ሂስ ለመቀበል ዝግጁ አለመሆናቸውም ግምገማው ረጅም ጊዜ እንዲወስድ አድርጓል። ግምገማው ከምርጫ በኋላ የሚቀጥሉና የማይቀጥሉ ባለስልጣናትን ለመለየትና ግድፈታቸውን አርመው ሰርተው እንዲጠብቁ ለማድረግ ያለመ መሆኑ ሲነገር፣ አቶ ኃይለማርያም ከህወሓቶቹ አቶ ወርቅነህ ዕቁባይና አቶ ስብሐት ነጋ፣ አቶ አስመላሽ ወልደስላሴ የሰላ ትች ሲቀርብባቸው ከራሳቸው የደህዴን አባላት ከሆኑት ከአቶ ሬድዋን ሁሴንና ሙፈሪያት ከሚልም ዘለፋ ቀረሽ ትችት አስተናግደዋል። አብዛኞቹ ባዴኖች አቶ በረከት ሳይቀሩ የአቶ ኃይለማርያምን ቁርጠኝነት ጥያቄ ውስጥ አስገብተዋል። በመሆኑም በመጠኑም ቢሆን የራሩላቸው የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም መሆኑ ተጠቅሷል። አቶ ኃይለማርያም እንቅስቃሴያቸውና የሌሎችን ሰዎች እንቅስቃሴ የሚቆጣጠሩ የስለላ ካሜራዎች እንዳይተከሉ በጽህፈት ቤታቸው ያለውም እንዲነሳ ማድረጋቸው ከደህንነት ኃይሉ ጋር አጋጭቷቸው እንደቆየና ውዝግቡ አሁንም ድረስ እንደቀጠለ እየተነገረ ነው። አቶ ኃይለማርያም አንዳንድ መልሶችን ሲሰጡ እንባይተናነቃቸው እንደነበር ሲጠቀስ፣ በተወሰኑ ቦታዎች ላይ ደግሞ በእልህና በወኔ ተሟግተዋል። አቶ ስብሐት ነጋ በአቶ ኃይለማርያም ላይ ለሰነዘሩት ትችት አቶ ኃይለማርያም ስብሐት በጣም ይጮሃል፣ እንዳሞራ ሁሉ ይዞረኛል፣ እዚህ ሳወያይም ይጮሃል፣ አለቃ መሆን ችግር ነው ብዬ ዝም አልኩ፣ ንግግር ከመልክ ያምራል ይባላልና ያሳሳትኩት ነገር ካለ አርማለሁ፣ በአባባል ክፍተት ካለ ይቅርታ በማለት መልሰዋል። በዜጎች ላይ የሚደርሰው መታፈን እጅጉን ተባብሶ ቀጥሏል። ካለፉት ሁለት ሳምንታት ጀምሮ አገዛዙን ይቃወም ይሆናል ተብሎ የሚጠረጠሩ ሰዎች በግፍ የተያዙ በመታሰር ላይ ሲሆኑ በርካታ ወጣቶችም ከእስር ለማምለጥ መሸሸጋቸው እየተነገረ ነው። በተለያዩ ክልሎች የገዢው ፓርቲ አባል ለመሆን ፈቃደኛ ያልሆኑ ወጣቶች የሚታሰሩት ከምርጫው ጋር በተያያዘ ህዝቡን ለአመፅ ያነሳሳሉ በሚል ነው። የመላው ኢትዮጵያ አንድነት ድርጅት መሪ የነበሩት አቶ ማሙሸት አማረ ባለፈው ሮብ ግንቦት 5 ረፋዱ ላይ በአዲስ አበባ ፖሊሶች ተይዘው ታስረዋል። አቶ ማሙሸት እጆቻቸው በካቴና ታስረው ፖሊስ ጣቢያ ውስጥ መታየታቸው ተጠቅሷል። በጎንደር ደግሞ አቶ አዋጁ አቡሃይ አደም እና አቶ አዳነ ባብል ታደስ የተባሉ ሁለት ግለሰቦች በጸጥታ ኃይሎች ታፍነው ተወስደዋል። ሁለቱ ታዋቂ ሰዎች ከዚህ ቀደም በተደጋጋሚ መታሰራቸው ሲታወቅ፣ ከአምስት ቀናት በፊት ደግሞ በጎንደር ከተማ ራዳ ቅዳሜ ገበያ አካባቢ 10 ሰዎች በፌዴራል ፖሊሶች ታፍነው መወሰዳቸው ተገልጿል። በሰሜን ጎንደር አካባቢ የሚታየው ውጥረት መጨመሩን ተከትሎ ስርዓቱን እየተዉ በትጥቅ ትግል የሚቀላቀሉ ኃይሎችም እየጨመሩ መሆኑ ተጠቅሷል። በሌላ የግድያ ዜና በኢትዮጵያ 5 ሰዎች መገደላቸው ተነግሯል። በጋምቤላና ደቡብ ክልል ድንበር አካባቢ የሪ በመትባል ቀበሌ 7 ሰዎች በተገደሉ ማግስት ሌሎች 5 ሰዎች ደግሞ በኢትዮጵ ከተማ እንድሪስ ቀበሌ ውስጥ ከሌሊቱ 8 ሰዓት ላይ በጥይት ተደብድበው መሞታቸውን የአካባቢው ምንጮች ገልጸዋል። የአካባቢው ሰዎች እንደሚሉት ከሟቾቹ መካከል አባትና ልጅ ይገኙበታል። ገዳዮቹ ደግሞ ራሳቸው ፖሊሶች መሆናቸውም የአካባቢው ነዋሪዎች ይናገራሉ። ነዋሪዎች እንደሚሉት ሰዎቹ የተገደሉበት በአካባቢው የሚንቀሳቀሱ አማጽያንን ያስጠጋሉ ይደግፋሉ በሚል መሆኑ ተነግሯል። በሌላ ዜና በጋምቤላም በተቀሰቀሰ ግጭት የሰው ህይወት ጠፍቷል። በጋምቤላ ክልል ጎደሬ ወረዳ ሜጤ ከተማ አካባቢ ሰሞኑን በተቀሰቀሰ ግጭት 5 ሰዎች መሞታቸውን የእማኞች ገልጸዋል። በአካባቢው ነዋሪዎች ዘንድ የሚነሱ ጥያቄዎች ምላሽ ማጣታቸውን የሚናገሩት የወረዳው ነዋሪዎች የመንግስት የጸጥታ ኃይሎች ጥያቄዎችን ባነሱ ነዋሪዎች ላይ የሚወስዱት እርምጃ ተጠናክሮ መቀጠሉን አስረድተዋል። በተለይ ከሳምንት በኋላ ከሚካሄደው ምርጫ ጋር በተያያዘ ውጥረቱ ተባብሶ መቀጠሉን የገለጹት እማኞች ከተገደሉት 5 ሰዎች በተጨማሪ 2 ነዋሪዎች ከባድ ድብደባ ተፈጽሞባቸው ለሕክምና ሆስፒታል መግባታቸው ታውቋል። በወረዳው የሚገኙ እርሻ መሬቶች ኢንቨስተሮችን ለመሳብ በሚል ሰበብ ነዋሪውን በማፈናቀል ለባለሀብቶች የሚሰጠው ውሳኔ በነዋሪው ዘንድ በተደጋጋሚ ቅሬታ ሲያስነሳ መቆየቱ የሚታወስ ነው። አምስት በኃይል አማራጭ የሚያምኑ ድርጅቶች በጋራ ለመታገል ውይይት መጀመራቸው ተነግሯል። በስልጣን ላይ ያለውን አገዛዝ በማንኛውም አማራጭ ለማስወገድ በመንቀሳቀስ ላይ የሚገኙ ተቃዋሚ ኃይሎች በጋራ ለመታገል የሚያስችላቸውን ውይይት መጀመራቸውን ገለጹ። ውይይቱን የጀመሩት የትግራይ ህዝብ ዴሞክራሲያዊ ንቅናቄ ትህዴን፣ የጋምቤላ ህዝብ ነጻነት ንቅናቄ፣ የቤኒሻንጉል ህዝብ ነጻነት ንቅናቄ፣ የአማራ ዴሞክራሲያዊ ኃይል ንቅናቄና አርበኞች ግንቦት ሰባት ለአንድነትና ለዴሞክራሲ ንቅናቄ ናቸው። ድርጅቶቹ በሂደት ወደ አንድ የምንመጣበት ሁኔታ እያመቻቸን፣ አሁን ግን ሀገርና ህዝብን የማዳኑን ስራ ጀምር በሚል ውይይት እያደረግን መሆናችንን ለኢትዮጵያ ህዝብ ለመግለጽ እንወዳለን ብለዋል። ኢህአዴግን አገዛዝ በኃይል እናስወግዳለን በማለት የትጥቅ ትግል የሚያካሂዱ ድርጅቶች ከጊዜ ወደ ጊዜ በስልጠናና በሰው ኃይል በሎጂስቲክ የጠናከሩ መምጣታቸውን የሚደርሱ መረጃዎች ያመለክታሉ። በሌላ ዜና አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ከውህደቱ በኋላ ለመጀመሪያ ጊዜ ከፍተኛ ቁጥር ያላቸው አርበኛ ታጋዮችን ማስመረቁን አስታውቋል። እነዚህ በርካታ ቁጥር ያላቸው የመጀመሪያ ዙር ተመራቂ አርበኛ ታጋዮች ለሶስት ወራት የተሰጣቸውን የፖለቲካ ወታደራዊና እንዲሁም የመረጃና የደህንነት ስፋትና ጥልቀት ያላቸውን ትምህርቶች በመውሰድ በብቃት በተወጡና በተግባር የተፈተኑ መሆናቸውን የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ታጋይ ተስፋውን ተገኝ በምረቃ ስነ ስርዓቱ ላይ ባደረጉት ንግግር መጠቀሱ ተነግሯል። በሌላም ዜና አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ዓለም አቀፍ የገቢ ማሰባሰቢያ ዝግጅት መጀመሩ ታውቋል። የወያኔን ስርዓት በሁለገብ ትግል ማስወገድ በሚል መርህ እንቅስቃሴ በማድረግ ላይ ያለው አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የትግሉን መርታ ከፍ በማድረግ ወደ አዲስ ምዕራፍ ለማሸጋገር ዓለም አቀፍ የገቢ ማሰባሰቢያ ዝግጅት ጀምሯል። በዚህ መሰረት የንቅናቄው አባላት ደጋፊዎች፣ በርካታ ሀገር ወዳድ ኢትዮጵያውያንና ኢትዮጵያ ወዳጆች በተገኙበት በኖርዌይ ደማቅ የገቢ ማሰባሰቢያ ፕሮግራም መከናወኑ ሲታወቅ፣ በስቶክሆልምም በተከታይ ጁን 6 እንደሚካሄድ ተነግሯል። እንዲህ እንዳለ የመያድ የህዝብ ግንኙነት ኃላፊ ወጣት ተስፋውን አለምነህ ከአርበኞች ግንቦት ሰባት ንቅናቄ ጋር ለመታገል በመወሰን በረሃ መግባቱም ተነግሯል። በመጨረሻ ወደ ስፖርት ዜና ስንሸጋገር በዓለም አቀፉ አማተር አትሌቲክስ ፌዴሬሽን አዘጋጅነት በየዓመቱ የሚደረገው የዳይመንድ ሊግ ውድድር ባለፈው አርብ በኳተሮ ዶሃ ከተማ ተጀምሯል። በስምንት ተከታታይ ከተሞች ውድድሮች ከፍተኛ ውጤት ለሚያስመዘግቡ አትሌቶች ዳጎስ ያለ ሽልማት የሚያስገኘው ይህ የጎልደን ሊግ ውድድር ባለፈው አርብ ሲጀመር በሴቶች 1500 ሜትርና በወንዶች 3000 ሜትር ኢትዮጵያውያን አሸናፊ ሆነዋል። በሴቶች 1500 ሜትር ውድድር ታዳጊ ወጣቷ ዳዊት ስዩም ውድድሩን በ4:00:96 መመግባት አሸናፊ ሆናለች። በጉጉ ሲጠበቅ በነበረ የወንዶች 3000 ሜትር ውድድር ላይ 6 ኬንያውያን፣ 5 ኢትዮጵያውያንና 2 የሌላ ሀገር ዜጎች ሲሳተፉ የዓለምና የኦሎምፒክ ሻምፒዮኑ ሞ ፋራ በኢትዮጵያዊ ድንቅ አትሌት ሀጎስ ገብረ ህይወት ተሸንፎ ሁለተኛ ሆኗል። ሀጎስ ገብረ ህይወት ርቀቱን ለመፈጸም 7:38:08 ሲፈጅበት ሞ ፋራ 7:38:22 በመግባት ሁለተኛ ሲወጣ ኬንያዊው አትሌት ሶስተኛ ወጥቷል። በሌላ የእግር ኳስ ዜና የእንግሊዝና የሊቨርፑል ክለብ የመሃል ሜዳ ኮከብ ስቴቨን ጄራርድ ትናንት የመጨረሻ የሆነውን የእንግሊዝ ፕሪምየር ሊግ ጨዋታውን በማድረግ በክብር ተሸኝቷል። ላለፉት 17 ዓመት በሊቨርፑል የተጫወተው ጄራርድ 586 ጨዋታዎችን ሲያደርግ 186 ግቦችን ከመረብ አሰርፏል። ስቴቨን ጄራርድ በተለይ በሊቨርፑል ክለብ ደጋፊዎች እንደ መለያ የሚታይ ሲሆን ለክለቡ ያሳየውን ታማኝነት ከብዙዎች ያደንቃሉ። አይረሰብ የሚባለው 2005 የአውሮፓ ክለቦች ሻምፒዮንስ ሊግ ውድድር በፍጻሜው ሊቨርፑል በኤሲ ሚላን 3-0 ሲመራ ቆይቶ በጄራርድ ግብና ፍጹም አነሳሽነት ውድድሩን በማሸነፍ ዋንጫውን ማንሳታቸው ይታወቃል። ጄራርድ በቀጣይ ወደ አሜሪካ በማቅናት ለጋላክሲ ክለብ ይጫወታል ተብሎ ይጠበቃል። ይሁንና በትናንቱ ጨዋታ በሜዳው ሊቨርፑል 3-1 ተሸንፏል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል።
አስደሳች ዜና ለፊልም አፍቃሪዎች።
ስድስት አመት ሰራ እኔ ያገር ምንም ነገር ፈጥቼ ለወጥኝ ነገር የለም።
ይሄ ለሜዳሊያ ኒሻኑ ይታለ ነው ማለት
አልነገርኩም እንዴ?
በኢትዮጵያ ውስጥ የ2015 ምርጥ የተባለው ፊልምና እንዲሁም የጉማ አዋርድን ሽልማት ያገኘው ኒሻን የተባለው ፊልም በስቶክሆልም ከተማ እሁድ ሜይ 24 ቀን 2015 ዓመተ ምህረት ይዘንላችሁ የምንቀርብ መሆኑን በደስታ እንገልጻለን። አድራሻ ሮተማና ቬጋን 12 ቶናል ባና አልቢ ሰዓት ከ18 ሰዓት ጀምሮ።
በርግጥ ነው የፈልገው ቃን ያላችሁ
የመግቢያ ዋጋ 100 ክሮነር ብቻ።
አይጠብቁና ተው መክሮ ያንመጣም።
ምን ማለትሽ ነው? ተስማምተናል እንደላችሁት።
ከደበክበት አላመጣም የምትል ሆነ እያንዳንዳችን ነው መጨረሻ።
አዘጋጅ ሪያል ሞሽን።
ታሪክ ከመደበቅ ታሪክ መስራት ይበልጣል።
ላቃ ገራዊ ጥሪ ለፍትህ ለዲሞክራሲ ለሚደረገው ሁለገብ ትግል ሁላችንም ደጀን እንወድ። የአርበኞች ግንቦት ሰባት ከሌሎች የኢትዮጵያ ከሆነ ፖለቲካ ድርጅቶች ጋር በመተባበር በሀገራችን ኢትዮጵያ የሰፈነውን አምባገነን ዘረኛ ሀገር በታኝ አገዛዝ ስርዓት ለማስወገድ በመትኩ የህዝብ የስልጣን ባለቤትነት የሚያረጋግጥ ስርዓት ለመተካት ለአስጨራሽ ትግል እያደረገ ይገኛል። የትግሉ ዋና አላማ ድህነት፣ ችጋር፣ ስደት የህዝቦችን መከራና ስቃይ ዋነኛ ምክንያት የሆነውን የወያኔ ሰንኮፍ ከኢትዮጵያ በመንቀል ፍትህ፣ ዲሞክራሲና አንድነት በአገሯ ማስፈን ነው። ይህንን ውን ለማድረግ የግንባር ትንቅና ትግል የሚያደርጉ ለነጻነታችን በዱርና ገደሉ ውድ ዋጋ እየከፈሉ ያሉትን ጀግኖች ታጋዮችን አቅማችን በቻለ ሁሉ በእውቀት በገንዘብና በቁሳቁስ ትግሉን ማገዝ የእያንዳንዱ ሀገር ወዳድ ዜጋ የሞራል ግዴታ ነው። በዚህ አንፃር ለሀገር ለህዝብ ተቆርቋሪ የሆነ ሁሉ ትግሉን ለመርዳት የሚጠበቅብን ሁሉ ለማድረግ ይቻል ዘንድ የስቶክሆልም አርበኞች ግንቦት ሰባት ንቅናቄ የሁለገብ ትግሉ ገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። ስለዚህ በስቶክሆልም ከተማና ዙሪያ የምትኖሩ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ በመርሃ ግብሩ ላይ ንቁ ተሳትፎ በማድረግ ለነጻነት ትግሉ ደጀንነታችሁን በተግባር እንድታረጋግጡ ሀገራዊ ጥሪ እናደርጋለን። ለዚህ ታላቅና ሀገራዊ አጀንዳ በጋራ ግዴታችንን እንወጣ። አድራሻ ሱብቶፒያ ሮተማና ቬጋን 10 ቱልልባና አልቢ ቀን ጁን 6 2015 ሰዓት ከ13 ሰዓት ከ30 እስከ 23 ሰዓት ድረስ። ኢትዮጵያ ለዘላለም ትኑር። ድል ለኢትዮጵያ ሕዝብ። አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ ስዊድን።
አዛሪያ ይገኛል። ሰላም አዛሪያ። አዛሪያ ማን ነው? አዛሪያ ማን ነው?
አዛሪያ
መቼ መጣ? ከየት መጣ? እንዴት መጣ? ስቱዲያችንስ ለምን መጣ? እስቲ እንደው ንገረን።
የመጣሁት ከሊቢያ ነው።
ከሊቢያ መቼ መጣ? ወዲህ ቆይታል እዚህ ከመጣ?
ከመጣ 2 ቀን ነው።
2 ቀን ነው። ኦኬ። አድማጮቻችን አዛሪያ እንግዲህ ከሊቢያ ከሞት አምልጦ ማለት ይቻላል?
ይቻላል ነው።
ከሞት አምልጦ ከመጣው ወገናችን አንዱ ነው። እንግዲህ እንደሰማችሁት ገና 2 ቀን ነው ከመጣ። የአዛሪያ ነው ጋበዝነው። እንደምንሰማው ከሆነ በሬዲዮም በተለያዩ መገናኛ ዘዴዎች እንደደረሰን ኢንፎርሜሽን ብዙ ኢትዮጵያኖች አሉ ሊረዱም ይገባቸው አድኑን የሚሉ። ጄሪ እንግዲህ እናንተ ባዘጋጃችሁት በዚህ በሻማ መብራት ስነ ስርዓቱ ላይ ሁሉ ኢትዮጵያዊ ሲገኝ እየተላቀሰ ነው ለሞቱት። እና የኛ እምነት ደግሞ የሞቱትን ፈጣሪ ነፍሳቸውን ይማርልን ከጎን ያስቀምጥልን። ግን ማሁን መታገል ያለብን መሞከር ያለብን በህይወት ያሉትን እንዴት እናድናለን የሚል ነው። እስቲ አዛሪያ ንገረን እስቲ ህይወት ኑሮ እንዴት ነው? እንዴት ነበር? ሊቢያ እንግዲህ ለተወሰነ ጊዜም ቢሆን ኖርሃል እና ስለዛው እስቲ ኢትዮጵያዊው እዚህ በአለም ዙሪያ ያለ ሬዲዮ የሚያዳምጠው እንዴት ነው ኑሮ ማወቅ ይፈልጋል። እንዴት ነው የምትኖሩት? እንዴት ከባድ እንደሆነ ያውቃል። ግን እስቲ አንተ ባንተ ባየኸው መሰረት ንገረን።
እኔም ልጨምርልህና መነሻው ከየት ነው? ከኢትዮጵያ ተነስተ ሱዳን ትገባለህ፣ ከሱዳን ተነስተ ሊቢያ። እንዴት ነው ከመነሻው ንገረን። ከሱዳን ተነስተ ወደ ሊቢያ የምታደርገውን ጉዞ እንዴት ነው?
እንዴም ስቃይ እንዳለ ይገባል።
አዎ
ከሱዳን ስንነሳ እኛ ከተነሳነው ከኢትዮጵያ ተነስተን ወደ ሱዳን ገባን። ከሱዳን ቀጥሎ ወደ ሊቢያ ወደ ሳሃራው በረሃ
ገባን። ያ ጉዞ በመኪና ነበር?
ያ ጉዞ በሊቢያ ወደ ሊቢያ ከሱዳን ወደ ሊቢያ ስንሄድ በመኪና ነው የሄድነው።
ኦኬ። ያንን የሚሰሩ ደላሎች አሉ?
አዎ እዛው አሉ፣ የራሳቸው ደላሎች አሉ የሚያገናኙን፣ ወደ የሰራውን ጉዞ የሚያገናኙን ደላሎቹ ወደዛ ይወስዱናል። ከዛን ወደ ሊቢያ ስንሄድ በመኪና በራሳቸው መኪና አለ፣ ራሳቸው መኪና ይወስዱናል፣ እስከ ድንበር ድረስ ይወስዱናል።
ሊቢያ
ድንበር ማለት ነው። ሊቢያ ድንበር ድረስ ከወሰዱን በኋላ ከዛም ደግሞ የሚቀበለን አለ ወደ ሊቢያ ዋናው ከተማ ላይ መግባት ማለት ነው። ወደ ዋናው ከተማ ላይ መግባት የሚወስዱ ሌሎች ራሳቸው ደላላ አለ። በሰንሰለት
ስራ ነው ማለት ነው።
ይሄን እንደ ስራ አድርገው ነው።
ኦኬ።
ይሄን ነው የሚያካሂዱት።
ያ ይሄ ደላላ ስራ ነው። በደላላ ስራ ነው የሚገናኘው።
እናንተ ከፍላችሁን ያንን ጉዞም ታደርጉ?
አይ
አንድ ሰው ስንት ብር ይከፍላል?
አንድ ሰው በኢትዮጵያ 40,000 ብር 45,000 ብር ይከፍላል።
40,000 45,000?
አይ
ኢትዮጵያ
ከሱዳን እስከ ሊቢያ ነው ወይስ ከሊቢያ ዋና ከተማ ድረስ ያለው?
ከዋና ከተማ ድረስ ያለው
40,000 ብር በኢትዮጵያ ይከፈላል። አንድ ግለሰብ ነው ሰው ይከፍላል? እንዴት ነው ብሩ ዝውውሩ የሚደረገው?
እሱ በባንክ ነው፣ በሐዋላ በራሳቸው ሐዋላ በዚህ ቁጥር አስገቡልኝ ይላሉ። በራሳቸው ቁጥር ይገባላቸዋል።
ካስገባችሁ በኋላ ነው የሚያደርሷቸው?
አዎ እኛ እዛ ቦታ ላይ እስካልደረስን ብሩ አይከፈልም።
አሀ ለባንኩ የምትነግሩት?
እኛ እዛ ቦታ ላይ ገብተናል በምንበት ሰዓት
ይለቀቃል
ብሩ፣ ወደ እነሱ ይገባ ይደረጋል።
ኦኬ።
እኛ ካልገባን ብሩ አይወርድም ማለት ነው፣ ወደ እነሱ አይገባም።
ግን ፍርሃት ምናምን አያድርባችሁም? በመንገድ ላይ አውሬ፣ የታጠቀ ኃይል፣ ማጅራት፣ ምች እንደዚህ አይነት ነገር አያሳስባችሁም?
እሱ አለ ነገር ነው። መንገዱ ላይ በጣም አስቸጋሪ ቦታ ነው። በጣም ከእግዚአብሔር ፍቃድ ጋር ነው እንደዚህ ድረስ እዚህ ቦታ ላይ ደረስ ነው።
በነፍስ ቆርጦ ነው ማለት ነው። አንድ ሰው ያንን መንገድ ሲል
ያንን ቦታ ስንሄድ እኔ እንደዚህ አላሰብኩትም ነበረ። መጀመሪያ ስነሳ እንደዚህ አላሰብኩም።
ቀላል መስሎ ነበር።
በጣም ቀላል ነበር የመሰለኝ።
ብዙ ሰዎች እንዲያውም መንገድ ላይ ይቀራሉ አሉ። ሞተው መኪናው ይነሳል፣ ሞቶ አንደኛው ቀብራችሁ አንደኛችሁ ትሄዳላችሁ ይባላል። ይህስ ምን ያህል እውነት ነው?
እንደዛ እንኳን ይኖራል። እኛ ግን አላጋጠመንም። አጋጥሞናል ግን
ያው ሲሞቱ እና ሲጥላችሁ ምን ነው
ግዴታ እስከሚሞት ሰውን ግዴታ አትተህ ነው የምትሄደው። ትተህ ነው
የምትሄደው።
አማ ይዘህ የምትሄደው ነገር ስለሌለ ግዴታ ይዘው ትሄጃለሽ። የሞተውን እዛው ቀብረሽው ትሄጃለሽ። ከዛን ከሄድን በኋላ እዛ በረሃ ላይ ብዙ ስቃይ አለ፣ ብዙ እንግልት አለ፣ በጣም ብዙ ጥማት አለ። በቃ በጣም አስቸጋሪ ነው። በጣም
ምን ያህል እየሆናችሁ ነው የምትጓዙት? አንዳንድ ነው ወይስ በግሩፕ ነው ትተዋወቃላችሁ? ስትጓዙ በግሩፕ ውስጥ ያላችሁት ወይስ እዛው ነው የምትተዋወቁት?
በረሃው ነው የሚያስተዋውቀን እንጂ አንተዋወቅም። ብዙ አናችን በራ በቃ ነው ስደሱ ብቻ ነው የሚያስተዋውቀን እንጂ ማንም አይተዋወቅም።
ያላችሁ ግንኙነት እንዴት ነው? አሁን ለምሳሌ ኢትዮጵያኖች አንተም ከዚህ ሌላውም ከዛ ብቻ ከኢትዮጵያ ጋር አዲስ አበባም ከምንም ትገናኛላችሁ። ኢትዮጵያዊ ናችሁ፣ ሙስሊም ክርስቲያን ምንም እንትን የለውም፣ ኢትዮጵያ ናችሁ፣ ትገናኛላችሁ። በረሃ ላይ ትቀራረባላችሁ፣ ትደጋገፋላችሁ?
አዎ፣ አንተ ሁሉም እዛ ጋር ያለው እንደ ቤተሰብ አድርጎ ነው የምንተያየው እዛ ጋር።
ኦኬ።
አንድ ላይ ነው የምንሄድነው፣ አንድ ላይ ነው የምንሄደው። ስደት ግዴታ ሁላችንም አንድ አድርጎናል። አንድነታችን በአንድ ነው የምንሄደው ሁላችንም። ኤርትራዊም ምንም ሙስሊምም ምንም ኤቭሪቲንግ የምትለውም ነገር አንድ ነው። ስደት ነው ሁላችንም አላማችን፣ ወደ ተሻለ ቦታ ላይ ለመሄድ ነው አላማችን።
እሺ፣ ሊቢያ ስትደርሱ እንትን ምንድን ባለው ቦርደሩ ምንድን ነው ድንበር ላይ ፖሊስ ወታደር ምናምን ችግር አይገጥማችሁ?
አለ የሚያዙም አሉ። እንደዚህ አሁን ድንበር ጥባቂ ላይ ማለት ነው።
ኦኬ።
ድንበር ጥባቂ ላይ የምትያዙም አለ ትያዛለ፣ ግን እነሱ ይመልሰዋል። እዛው ሱዳን ነው የሚመልሱ።
አሃ። ከሊቢያ
ድንበር ላይ ከያዙ
ወደ ሱዳን
ይመልሰዋል። እኛ ግን እግዚአብሔር ይመስገን አላያዘንም፣ አላጋጥምንም።
ክፍት ነበር ድንበሩ?
ክፍት ነበረ። ድንበሩን አልፈን ሄደናል። ግን እዛ መሀል ላይ ሳራው ላይ ችግሩ እንትኖቹ ናቸው ያሉት፣
አይሲስ
አሲሲዎች የሚሉት የሚባሉት አሸባሪዎች።
ኦኬ፣ እንመጣለን ወደዛ። አሁን ድንበሩን አልፋችሁ ትሪፖሊ ነው የገባችሁ? ትሪፖሊ ገባችሁ። በነገራችን ላይ አይዋ የምትለዋን ቃል ይዛታል ሳትወድ በግድ ተምረሃል። ኦኬ፣ ትሪፖሊ ገባችሁ። ትሪፖሊ ስትገቡ ከመኪናው ስትወርዱ ምንድን ነው የሚጠብቅ? ወስዱና ቤት ውስጥ ያስቀምጠዋችኋል ወይስ እንዴት ነው?
ቤት ውስጥ ነው። ከዛ እንደወረድን ቀጥታ የሆነ መጋዘን አላቸው፣ የራሳቸው መጋዘን ቤት ውስጥ።
ደላሎቹ
የራሳቸው ሊቢያዎች አሉት፣ ደላሎች አሉ።
ኦኬ።
እነሱ የራሳቸው ቤት አላቸው፣ ቤት ውስጥ ነው የሚያስቀምጡ። ሰው እስከሚሰባሰብ ይሉና እዛው ቤት ውስጥ ነው የሚያጉሩን። ቀን ሙሉ እዛው ነው የሚያደርጉን። በቃ እዛ ጋር
ምግብ አለ፣ ውሃ አለ።
ምግብ አለም አይባልም የለም።
እኔ አንዳንዴ ስሰማ ምን ይባላል፣ እዛ ከታጎራችሁ በኋላ አንዳንድ ጊዜ መጥቶ ለሊት የመደብደብ እናንተ የመደብደብ
ተናደ አላችሁ።
ለምን ነው የሚመቷችሁ?
እነሱ
አንድ አነጋገር ራሱ እኮ አንተ በቃ እንደ ኖርማል ነው። አዎ፣ የመምታት ባህሪ አላችሁ።
ምን መሰለህ፣
ምን አልገባኝም፣ ለምን ነው የሚመቷችሁ?
ከመደጋገም የተነሳ ነው ለምደውታል። እኔም አንድ ጓደኞች ስጠይቃቸው አሁን በነበርኩበት ጊዜ እና ምን ይላሉ፣ መደብደብ መደፈር እንደ ልምድ ነው። እንዲያውም አንቺ እድለኛ ነሽ፣ አንድ ሰው ነው የደፈረሽ። እንዲያውም አንተ እድለኛ ነህ፣ ልብስን ሳትወልቅ ልብስ አውልቀው ሁሉ የሚደበድቧቸው የሚገርፏቸው።
ግን ያልገባኝ ነገር ምን ብለው ነው ደላሎቹ አመጧችሁ? እንደው አንደርስታንድ ለማን ሞክራል፣ አመጧችሁ የሆነ ቤት ውስጥ አስቀመጧችሁ፣ ከዛ በኋላ እየመጡ የሚደበድቡት ለምንድን ነው? ምናም አድርጉ እያሉ ነው። ምን መደብደብ ጥቅም አለው?
እነሱ ገንዘብ በገንዘብ ጭማሪ
ምክንያት ይፈልጉና ገንዘብ አምጣ ይላሉ፣ ጭማሪ ምናምን።
እዛው የሚፈትሹም ነገር አለ።
ኦኬ። ህጻናቶች አሉ አብረዋችሁ ያጋጠሟችኋሉ?
ነፍሰጥሮችም አሉ፣ ህጻናቶችም አሉ፣ በጣም እርጉዝሞች አሉ፣ በዛው የሚወልዱም ልጆችም አሉ። በዛው በአጋጣሚ ማለት ነው እርጉዝ ሆነው የሚመጡት ብዛት።
ኦኬ። ከዛ በኋላ ምንድን ነው እዛ አስቀምጧችሁ ካምፕ ምን ሊያደርጓችሁ ነው? እዛ ካምፕ ያስቀምጧችሁ ከዛ በኋላ ወደ ውጭ እንድትወጡ ነው? ካምፕ ተቀምጣ ነው
መጠለያ ቦታ አላችሁ?
አስቀምጧችሁ
ካምፕ ውስጥ ካስገቡን በኋላ ሰው በሚጠራቀምበት ሰዓት ወደ
መርከቡ
መሄጃ ባህር ቦታ አለ።
ኦኬ።
ድንበር የምትሻገርበት አለ ደግሞ የሊቢያ ውስጥ ከተማ ውስጥ።
ኦኬ።
ድንበር አለች፣ የራሳቸው ኬላ ነገር አለች።
በጦርነቱ ምክንያት የተለያዩ ኬላዎች ተሰርተዋል።
ኬላዎቹ ጋር ያንን ለማለፍ ሰው ብዛት ያስፈልጋል። በኮንቴነር ነው የምናልፈው።
በምን? በኮንቴነር
ነው የምናልፈው።
ኦኬ።
ኮንቴነር ውስጥ ከቶ ነው የሚያሳልፉን። ግማሽ ጎኑን ውሃ ያደረጉትና በሃይላንድ ውሃ የታሸገ ግማሽ ጎኑን ሃይላንድ ውሃ ግማሹን ሰውን
ምናልባት ቢሞት
አለ እንደዛ ፌንት የሚነቅልም አለ። ራሳቸውም ስቶ ራሱ የሚወድቁ
ደስ ሲል ቋንቋ ራሱ ፌንት የሚነቅልም አለ። ደስ አይልም?
እዚህ አስጨናቂና አስቸጋሪ እንደሆነ እንግዲህ
ማሰብ። ግን ይሄንን ሁሉ አልፈህ ነው አንተ እዚህ የመጣው?
አዎ፣ እግዚአብሔር ይመስገን እዚህ ድረስ ደረስኩ።
ብዙዎች አብረው የተነሱ ሰዎች መንገድ ላይ በእንደዚህ አይነት ሁኔታ የሚቀሩ የሚሞቱ አሉ። ደግሞ ከዛ ሁሉ ከበረሃው ካለፋቸው ደግሞ በኋላ መርከቡ ደግሞ የመርከብ የመስመጥና የመቃጠል አደጋም አለ ደግሞ ብዙ ጊዜ የምንሰማው እንደዛ ነው።
የሞቱ ብዙ አሉ፣ ጓደኞቻችን ማለት ነው። አብረን የመጣን ልጆች ከኛ ተለይተው ራሱ የተወሰዱበት ጊዜ አለ። መርከቡም በጣም አስቸጋሪ ነው። የመርከቡ አይን ነገር አይወራ።
ምንድነው መርከቡ? እንዴት አይነው? እስቲ ስለ መርከቡ ንገረኝ።
መርከቡ ሙሉ ለሙሉ
አሁን አንተ የመጣህበትን መርከብ እስቲ ንገረኝ።
እኔ የመጣሁበት ሙሉ ለሙሉ ጣውላ ነው። በጣም አስቸጋሪ ነው።
ማለት መቀመጫው
መቀመጫ የለውም። ሙሉ ለውጥ ነው። የእቃ መጫኛ ነገር።
ኦኬ።
እነሱ የሚያመላልሱበት እቃ የራሳቸው እቃ መጫኛ ነው።
አይ ነው።
ኦኬ።
እና ረጅም ነው በጣም። መቀመጫ የለውም፣ ምንም የለውም። እና እዛ ላይ ነው የምትደረደረው። 300 ሰው ሚዞ 350 ሰው ሚዞ እነሱም የጫኑብን እኛን የጫላ የጫኑብን 700 ማለት እንዴት እንደተቀመጠን ሳሉ። በጣም መርከቡ እንትን ነው፣ በጣም አስቸጋሪ ነው። ባላንስ ይፈልጋል። ማዕበልም የተወሰነ ማዕበል ትንሽ የማዕበል ነበር
ከመጣ
እሱ ባላንስ ይጠይቃል። እና በጣም አስቸጋሪ ነው የባህሩ በጣም እንደዚህ ነው ብሎ ለምናገር
አይ ከብደ። ኦኬ ኦኬ፣ ይገባኛል። ፊት ላይ ይገባኛል። ግን እንደው ለማያውቁት ለማሳወቅ ያህል እንደምን ሞክር። አይሲሶች እስቲ ወደ አይሲስ እንምጣ። ሰምተሃል ምናልባት አንተ እነዚህ ወንድሞች ሲገደሉ በቦታው አልነበርክ እንደሆነ አላውቅም እንጂ ሰምተሃል፣ መቼም ታውቃለህ። ያው እናንተም ጋር እስቲ ስለሱ እንዴት ነው የሚመጡት? እንዴት ነው የሚይዟችሁ? እንዴት ነው የሚመርጧችሁ እነዚህ አይሲሶቹ?
አይሲሶች እንዴት እንደሚመጡ አይታወቁም። ኬት ቦታቸው ራሱ አይታወቁም። ኬት እንደሚመጡ አይታወቁም። ግን ይዙናል። በቃ እዛ ኦይሪያ ነው፣ እዛ ሳራ በረሃው ላይ ነው። በቃ የራሳቸው መኖሪያ
ከተማ ውስጥ የሉም።
ከተማ ውስጥ የሉም። ሳራ በረሃው ላይ ነው በቃ የተቋቋሙት፣ የተደራጁት እዛ ጋር ቦታ ላይ ነው። እና ይዙሃል።
ድንገት ይመጣሉ።
ድንገት ነው የሚመጡት። ኬት እንደሚመጡ አይታወቁም።
በማታ ነው በቀን ነው የሚመጡት?
እነሱ ማታ ላይ ነው የሚንቀሳቀሱት ብዛት።
ኦኬ።
እና ቀንም አለ ቦታ አላቸው የራሳቸው። ሁለት አይነት ናቸው ያሉት።
ኦኬ።
ኪድናፕ የሚያደርጉና እነዚህ ገዳዮቹ ናቸው ያሉት።
አሀ። ኪድናፕ የሚያደርጉ ማን ነው? እነዚህ የሚያፍኑት ለገንዘብ ነው።
እነሱ ለገንዘብ ነው። እነዛ ደግሞ
ያው በእምነታቸው ለመንገድ ነው። ኦኬ። የገንዘቡ ምንድን ማን ነው የሚጠይቁት? ገንዘብ ክፈል እንድንለቅ ይላሉ?
አዎ። እነሱ ይዙህና ገንዘብ አውል ይሉሃል። አውል ማለት ገንዘብ አስልክ።
ኦኬ።
አስልክ ይለዋል። ለምን ብለው ቤተሰብ ገንዘብ ያለው ሰው ደውሎ ያስልካል። በጣም አስቸጋሪ ነው እሱ።
ቤተሰብ የሌለው ያላስላከ
ደግሞ እዛው ይዘውታል። አይ መግደል ሳይሆን እነሱ አውል ያሉት ሰዎች የሚያፍኑት እዛው አስቀምጠዋል። ለሌላ ሰው ይሽጡታል።
ገንዘቡ እስኪ ያመጣ
ሌላ ሰው ለሌላ ሰው ለትርፍ ይሸጣል።
አንዱ ያዘዋውሩ
አንዱ ለአንዱ ይቀባበል
እና እንደ ባሪያ ትሸጣለህ ማለት ነው።
ያ ገር እዛው እነሱ ጋር እንድትቀር ያደርጉሃል። ገንዘብ ከሌለ ግዴታ አማራጭ ስለሌለ ክፍተት ስታገኝ ልታመልጥ ትችላለህ። ክፍተት ካገኘ ልታመልጥ ትችላለህ። እዛው ታገለግላለህ
እስከምትከፍል ድረስ እየሸጡ አንዱ አንዱ እየተጠቀመብህ ትኖራለህ ማለት ነው። ኦኬ። እነዚህ ገዳዮቹስ
ገዳዮቹ
ምንድን ነው የሚሉት? እነዚህኞቹ አወል ይላሉ አልከኝ፣ ገንዘብ ይላሉ አልከኝ፣ ላክ ይላሉ አልከኝ። ገዳዮቹስ ምንድን ነው የሚሉት?
ገዳዮቹ በቃ ቀጥታ ነው አፈሩና እምነት ነው የሚጠይቁት። ቁርአን ቅራ ነው የሚሉት።
ኦኬ።
ቁርአን ቅራ ስገድ ይሉሃል።
ኦኬ።
ስገድ ይላሉ። ከዛን ካሰገዱ በኋላ ሙስሊሙም ሆኖ ማይሰግድ አለ፣ በድንጋጤ ማለት ነው። ሙስሊሙም ሆኖ እንትን ማይልት አለ። ያሰግዱሃል፣ ከዛን ለብቻ ያደርገዋል።
ካልቻልክ ያው
ካልቻልክ ወደ ይቀላ ለብቻ ያደርገዋል።
ያዘጋጁሃል፣ ለመግደልም ለማንኛውም
ለሁሉም ነገር ሬዲ ያደርገዋል። እዛ ጋር አስቀምጠዋል። ከዛ ሌሎቹን እንትን ይላሉ። ሙስሊሙ ወንዱን አስወስዳሉ፣ ክርስቲያኖቹን ወደዚህ ያመጣሉ ማለት ነው።
እነዚህ የሞቱት የተገደሉትን ወንድሞቻችንን ስለ እነሱ ሰምታችኋል?
ለመሞታቸው ከእኛ ውስጥ ነው የተወሰዱት። ከኛ ግሩፖች ማለት ነው። ከኛ መኪና ላይ አራት መኪና ነበረ። አራቱ መኪና ሁለቱ አንዱ መኪና ነው ወደዛ ሄደው። አንዱ መኪና 30 ምናምን ሰው ነው የሚይዘው። 34 ሰው 32 ሰው ምናምን ነው የሚይዘው። አንዱ መኪና ነው መኪና የተወሰደው።
እንዳለ አንዱ መኪና ነው ይዘው ሄዱት።
አንደኛው መኪና ነው፣ ሌሎቹ ተበታትነው ጠፍቶ ነው።
አንደኛ ከእናንተ መካከል ነው
የተወሰደው።
አንተ እድለኛ ነህ፣ በጣም እድለኛ ነህ።
ምን ይሰማሃል አሁን አንተ?
እኔ ቃላቶች አጥሩ
ፊት ላይ እንትን ይታያል። ግን ትንሽ የመንፈስ መርጋት ከዛ ከመከራ መውጣቱ ምንም እንኳን ያለ ያን ሁሉ ስቃይ ብታልፍበትም ከዛ አልፈ አሁን ተመስገን ለዚህ አድርሰኛል የሚል እንትን ይሰማል።
በጣም በጣም
ምን ትላለህ አሁን እዛ ላሉት?
በጣም
ምን መደረግ አለበት እስቲ ቆይ ምን መደረግ አለበት ማልቀሱ ምናምኑ ምንም ፍመፍት የለውም ብለናልና አንተም ብታለቅስ ዋጋ የለውም ምን መደረግ አለበት እዛ ላሉት አሁን አንተ አምልጠ መጣል ተሳክቶልሃል ፈጣሪ ረድቶ እዛ ያሉትንስ ምን ይደረግ ኢትዮጵያዊው ሲሞቱ ከመያለክስ ምን ያደርጋው
እርዳታ ቢደረግላችሁ በጣም ጥሩ
ምን አይነት
ኃይል ተሰጥቶ ኢትዮጵያ ኃይል ተሰጥቶ እዛ ጋር ነው የሚያስወጣቸው ምክንያቱም ቢፈጠርበት ምክንያቱም ቢፈጠር አሪፍ ነው
አሃ አንዳንድ ሰዎች እንግዲህኛ እዚህ ሲመጡ ምናገኛቸው ምን አይነት ችግር አለባቸው አንዳንዶቹ በፖለቲካም ችግር ነው ከሀገር እንግዲህ በእንደዚህ አይነት ኮንዲሽን የሚወጡት ወደ ሀገር መመለስ የማይችሉ ሰዎች አሉ። ገባ ለምሳሌ ከሚሰሩበት መስሪያ ቤት ከመናምን አመልጠው በመንግስት ምጅ ተፈልገው በእንደዚህ አይነት ኮንዲሽን ይወጣሉ። አንዳንዶቹ ደግሞ እንደዚህ ኑሮን ለማሻሻል አብረዋቸው የሚወጡ ኤርትራውያኖች አሉ። ሌሎችም ኑሮን ከማሻሻል አንጻር ከፖለቲካው አንጻር አሁን በእንደዚህ አይነት ችግር ውስጥ ያሉ ሰዎች ምንድነው የሚደረጉት ብላችሁ ታስባላችሁ? አሁን እነኚህ ሰዎች ወደዛ መመለስ አይችሉም እዛ ራላይ መኖር አይችሉም። እንግዲህ ሁኔታው ከባድ ነው። አንተን ስንጠይቀ መቼም ይሄን መልስ አሰጣናል ብለን አይደለም ያው አድማጮቻችን ይሄን እየሰሙ ምን ያህል ከባድ ነገር እንዳለ ምን ያህል አስጨናቂ ነገር እንዳለ እንግዲህ አንተም ከነኛ ውስጥ አንድ አካል ነህ እንግዲህ ይወጣህበትን ነገር ታውቃለህ። አንተም የደረሰብህ ከባድ ችግር ስላለ ነው ከሀገር የወጣኸው። ያ እንደመነሻ አድርገን አድማጮቻችን እንግዲህ የሚሉት ነገር ካለ አንተም እስቲ ለህዝቡ እዛላለው እንደው ስደቱ ቢበቃ ባንሰደድ የሊቢያ በረሃው ውሃው ከባድ እንደሆነ እስቲ አንድ ነገር ነገራቸው። አንተ በሁኔታው ላይ ስለነበር
ስደቱ በጣም አስቸጋሪ ነው።
አይዞ ስደት ላይ አይደለም አሁን ያለው።
አይዞ ተረጋጋ።
ፍቃድ አይኑርህ እንጂ ሰላም ሀገር ነው ያለውና ብዙም አትጨነቅ። ፊት ላይ በጣም ነው እንት ነው የሚለው። እንግዲህ ወደፊት ሰፋ ያለ ውይይት እናደርጋለን ብለን ተስፋ እናደርጋለን። ፈጣሪ ለዚህ ስላበቃህ በኢትዮጵያ ድምጽ ሬዲዮና በአድማጮች ስም ፈጣሪን ምንድነው ምስጋና ይግባው እንላለን። መልካም እድል እንመኝልሃለን። አይዞ ሀዘንህን ቀነስ አድርገው። እንግዲህ መበርታት ነው ያን ዋናውን ችግር አልፋል። ኦኬ መልካም እድል እንመኝልሃለን።
አመሰግናለሁ። እናንተንም አመሰግናለሁ።
ለአድማጮች ምን ትላለህ? ባጭር አይድረስባችሁ
ይህ ነገር በእኛ ይብቃ ነው የሚለው
አይደል?
አዎ ወደፊት ይሄ ነገር ቢቆም አሪፍ ነው መስላኛል። ይሄ ሁሉ ነገር በእኛ ይብቃ ነው የሚለው
ይላልሻል። ኦኬ ያንተን ቃል መጨረሻ ማሳረግ ያናደርገው
Kill them
ላቄ ሙዚቃ ምሽት በስቶኮልም ከተማ
ልቤ ኖራን እንጂ ለተከፋ ተጽምን ያልቆርጥም ባንቺ ተስፋ እጠብቅሻለሁ አንቺ ለና ዛሬ ምን ጀግና
ዝነኛው ወጣት ድምፃዊ ጃኪ ጎሲ ከአቢላ ቆጋ በመሆን በሜ 22 2015 ዓ.ም ወደ ስቶኮልም ከተማ ብቅ ይላሉ።
ልቤ ኖራን እንጂ ለተከፋ ተጽምን ያልቆርጥም ባንቺ ተስፋ
አስታውሱ አትርሱ የአርብ ሜ 22 ምሽታችሁ ከጃኪ ጎሲና ከአቢላቀው ጋር ይሁን። ቦታው Palm Feldswagen and Tunalbana Luben. Saat Kaula Saat Jemro. Yedme Gadab Kasrasman Tamat Balai. Tiketun Bakademia by www.ticknet.se. Magzat Yichilalu.
Leman Natsila Kuraki Man Nagari. Ashakere Sitarashima by Saminima. Leman Natsila Kuraki Man.
Babel Telamarada. The Silk Gutter 070 Aras Samanams Hamsam Samanarat. Wayne Mbadiragat Sachin. www.havashawizema.com መመልከት ይችላል። በአፕሪል 25 ልናዘጋጀው የነበረውን ኮንሰርት በወገኖቻችን ላይ በደረሰው አዘን ምክንያት መሰረዛችን ይታወሳል። ስለዚህ ቀኑን ለመቀየር ያገኘነው አዳራሽ አርብ ቀን ስለሆነ ለዚህም ይቅርታ እንጠይቃለን። አዘጋጅ ኩኩሻ
በቤተም ሆዴ ሞላ ይሄዚህ ያይመጣ ይሄሽሮ ያለምባ አንመቻለው ጎኔ አንመቻለው ጎኔ
አንመቻለው። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዲህ በቀጥታ በስልክ የኢትዮጵያ ኮሚኒቲ በተመለከተ ተውቃውቹ ጋር ውይይት እናደርጋለን። ሃሎ ተናስተልኝ ተቋረጠ መሰለኝ። ሃሎ
ሃሎ
ይሰማል?
ለኔ ይሰማኛል።
በጣም ጥሩ። እንግዲህ ራሳችሁን በማስተዋወቅ እንጀምርና ማን ልበል ጌታዬ?
እኔ በላይ መኮንን እባላለሁ። ስቶክሆልም ነው የምኖረው። ብዙ ሰው በመልክም በስምም ያውቀኛል።
ታዋቂ ነኝ ነው የሚሉት ጌታዬ?
አቤት?
ታዋቂ ነኝ ነው የሚሉት ባጭሩ?
አይደለም ማለቴ ብዙ ዘመን ከመቆየት የተነሳ ያ የናንተንም ያህል ባይሆን እንግዲህ ቃሉን አስተካክላለሁ።
ትክክል ነው ትክክል።
እሺ
አድማጮቻችን፣ አቶ በላይ መኮንን የኢትዮጵያ ኮሚኒቲ ሲቋቋም ከመጀመሪያው ጀምሮ እስከሚቋቋምበት ድረስ ጊዜያቸውን፣ ቸውን፣ ጉልበታቸውን፣ ገንዘባቸውን የሰው ኢትዮጵያዊ ናቸው። ሌላው እንግዳዬ ማን ልበል? ሃሎ ኦኬ። ሌላው እንግዲህ እስከሚገቡ ድረስ ወይም እስከሚስተካከልላቸው ከአቶ በላይ ጋራ ውይይታችን እንጀምር። አቶ በላይ፣ ይሄ ማህበር ከመቋቋሙ በፊት ወደ 2 አመት ፈጅቷል አይደለም?
አዎ።
እስቲ አጠር አድርገው ለምን እንደ እኔ ያሉ አመት የፈጀው?
ቀደም ብሎ ከነበረ ታሪክ ጋር ለመያያዝ ብዙ ጊዜ ችግሮች በእኛ መሐከል ያለ ችግሮች በየቦታው ትንንሽ የሆን ብዙ ዘመን እንደራጃለን እንፈርሳለን። ስንደራጅም ምንም አይነት ዶሴ የለንም፣ ስንፈርስም የለንም እና የተመዘገበ ታሪክም የለንም በህይወት ያለን በጭንቅላታችን ከያዝነው በስተቀር። ከዚህ ሁሉ እንትን ተብሎ ለተወሰነ ዘመን ጥሩ ለኢትዮጵያኖች አገልግሎት ይሰጥ የነበረው የኢትዮጵያ ሴንተር ስራውን ካቆመ በኋላ አንድ ሁለት ጊዜ ሰዎች እየተሰባሰቡ ለመደራጀት ሞክረው ነበር እና ያም የተወሰነ ደረጃ ከሄደ በኋላ ብዙ ሰው ሊሰባሰብ ባለመቻሉ ተቋረጠ። አሁን ይህንን ፕሮጀክት ኃላፊነቱን ወስደው የጀመሩ ሰዎች ሲሰበስቡን የመጀመሪያው ጊዜ የወሰነው የኢትዮጵያኖች ድርጅት ለማድረግ ኢትዮጵያኖች በብዛት ተሳትፎ ማድረግ አለብን፣ መገኘት አለበት። ያለዛ የአስር ሰዎች ቢቋቋም የአስር ሰዎች ድርጅት ይሆናል፣ 20 ሰዎች ቢያቋቁሙት የ20 ሰዎች ይሆናል፣ 50 ሰዎች ቢያድኑ የ50 ሰዎች ድርጅት ይሆናል። እና ሰው ከዚህ ልምድ አይገባም የነከሌ ነው የሚል ታርጋ ይለጥፋልና ስለዚህ በተቻለን መጠን የኢትዮጵያውያኖችን ፍላጎት መጀመሪያ ማጥናት አለብን እና የኢትዮጵያውያኖችን ፍላጎት በመጀመሪያ ማጥናት ነበረብን እሱም እየወሰደ ከዛ በኋላ ተሳትፎ የኢትዮጵያውያኖችን ተሳትፎ በርከት ለማድረግ በዚያ ብዙ ጥረት አደረግን እና ነገሩን ለማሳጠን በዚህ ይሄ ፕሮሰስ ብዙ ጊዜ ከወሰደ በኋላ የምንፈልገውን ያህል ተሳትፎ ሊገኝ አልቻለም እና ፋይናሊ ወሰነው ምንድነው ይሄ ነገር በሂደት እንዲያድግ በተገኘው ይጀመር ከዚያ በኋላ የዲሞክራሲ ስራዎችን መለማመድ ይሆንብናል የኛ እስካሁን የሰራ ነው ታሪክ ቀደም ብሎ የነበሩትንም ሁሉ ጨምረን አጥነተን ዶክመንት ይሆናል ዛሬ በዚህ ሁኔታኛ ሰክሲድ ባናደርግና ባይቀጥል ወደፊት የሚቀጥሉ የኛን ያህል ስራ እንዳይሰሩ ዶክመንት ሊሆኑ ነገሮች መኖሴ ተጽፈው ሊቀመጡ ያንን እናደርጋለን የሚል እርምጃ ወሰደንና ከዚህ የተነሳ በተገኘው ሊቋቋም ተብሎ አብዛኛው ብዙ ሰው እንደምናቀው ብዙ ሰው በዛው በተለመደው የፍላጎት ወይም የፖለቲካ ዙሪያ በመሰባሰብ ያንን ብሬክ የማድረግ እንትኑ ገና አልፈጠረለትም እና ወደፊት ሁላችንም ጥረት ብናደርግ እናንተም ያደረጋችሁት የኢትዮጵያ ድምጽ ሬዲዮ ያደረገው አስተዋጽኦ በጣም ትልቅ ነው። በዚህ ደረጃ ከቀጠለ ይሄ ኮሚቲ የፖለቲካ ታርጋ ሳይሰጠው የሃይማኖት ታርጋ ሳይሰጠው የጎሳ ታርጋ ሳይሰጠው ሁላችንም ለምሰባሰብበት የምንችል ሁኔታ ያገኘን እንደሆነ ጥቅማችን እናስከብራለን ለሀገራችንም ጥሩ አስተዋጽኦ
እናደርጋለን ነው የሚልካቶ በላይ
ጥበቱን ሁኔታ እንፈጥራለን ይሄን ለዚህ ነው ጊዜ የወሰነው።
ኦኬ እንግዲህ በሌላው እንግዳችን ከኛ ጋር ናቸው መሰለኝ ተናስተልኝ ጌታ ሃሎ ሃሎ አይ እንግዲህ አድማጮቻችን ከአቶ በላይ በተጨማሪ የአዲሱ የኢትዮጵያ ኮሚኒቲ ተወካይ ወይም ሊቀመንበር አቶ አበረ በስልከኛ ጋር ሊገቡ ነበር የተስማማ ነው የሞከሩ ነው መሰለኝ አሁን ቴክኒሻኑ አግኝቻቸዋለሁ ብሎ ይነበር እንግዲህ ሳቸውን እስከምናገኝ ድረስ 13 ደቂቃ ነው ያለችን እቺን ደቂቃ ለመጠቀም ያህል ከአቶ በላይ ጋር አንቀጥላለን ውይይታችን አቶ በላይ
አቤት
እርሶ ከኛ ጋር ነውትና አቶ በላይ ይሄ ድርጅት ምንድነው ለኢትዮጵያኖች ሊያመጣ የሚችለው ምን መጠበቅ እንችላለን ኢትዮጵያኖች ከዚህ ድርጅት
እኛ በደንብ ከተደራጀን በመጀመሪያ ለቅድም አቶ ሽራጅን ኢንተርቪው ድረግ ሰምቼ ነበር እና ለመድገም ብዙ ጥቅሞችን እኛ ራሳችን ተደራጅተን ከህብረተሰቡ ውስጥ የምናገኛቸውን ጥቅሞች ማስገበር እንችላለን መመካከል እንችላለን መረዳዳት እንችላለን ከብቸኝነት እንድናለን ብዙ ዘመን የቆየን ሰዎች አለን ህፃኖች የመወለዳቸውን ያህል የሚያረጁ ሰዎች አለን ብዙ ከመቆየታችን የተነሳ ሞተው ሰው ሳያገኛቸው የሚገኙ ሰዎች ምስክሮች ሆነናል በዚህ አይነት ሁኔታ ሌላ የፖለቲካ በደል ከሚደርስብን ውርደት ከሚደርስብን አንጻር ደግሞ በሰላማዊ ሀገር ውስጥ የሚዋረድና የምናፍርበት ሁኔታ መፈጠር የለበትም ልጆቻችን በጥሩ ሁኔታ ባህላችንን እንዲለምዱ እኛም ባህላችንን ለማበልጸግ የምንችልበት ሁኔታ ከህብረተሰቡም ልናገኘው የሚገባውን እንደ አንድ ኃይል ሆነን ለማግኘት የባለሙያ ምክር ማግኘት እንችላለን ብዙ ጥቅሞች አሉ አሁን እንዲያው በዝርዝር ልንገባባቸው ባንችል እና ድጋሜ እንዳይሆን ቅድም አቶ ሲራጅም ሲናገር የነበረው አዲስ መጪዎችን አሁን ችግሮች በተከሰቱ ችግሮች ብንመለከት የምናደርገው ስራ ሰርግኛ መታበርበር የከንቱ ሰው አይነት ነው ሁልጊዜ። እና አሜሪካ አይሆንም ወተን ወዮዮዮዮ ብለን ብናለቅስ ምንም እንትን የለውም። የሳውዝ አፍሪካ የሳውዝ አረቢያ ኤምባሲ ላይ ጮኸን ብንመለስ ምንም ዋጋ የለውም። ግን ቁም ነገር ልንሰራ የምንችለው ፕላን አድርገን ችግሮች በሚመጡ ጊዜ ምን ማድረግ እንችላለን። ይህንን ለማድረግ የምንችለው አህመድ ብቻውን አይደለም፣ በላይ ብቻውን አይደለም፣ ሙሉ ጌታ ብቻውን አይደለም፣ ሌላውም ሁላችንም በአንድ ላይ ይሆን እንደሆነ ቢስ የፖለቲካ ልዩነትም ቢኖረን የሃይማኖት ልዩነትም ቢኖረን በኢትዮጵያዊነት ደረጃ የምናደርገውን ነገር መመካከር እንችላለን። ቶለራንስ መደረግ እርስ በራሳችን መነጋገር መቻል አለብን። በልዩነታችን ላይ እፍረት ዱላ ቡቲ መጨበጥ አያስፈልገንም። እና ከዚህ አንፃር ብዙ ጥቅም አለን ማለት እንዲሁ በሁለት ደቂቃ ውስጥ ዘንድ ማለትን ለማቅረብ እንትን ትዝም አይሉኝ
ይገባኛል። አቶ በላይ እንግዲህ የሰዓትም እጥረት አለች። እርስዎ ድርጅቱ የኢትዮጵያ ኮሚኒቲ ሲቋቋም ታላቅ አስተዋጽኦ ካደረጉት አንዱ ኖት። እንግዲህ ሌላው ደግሞ አዲስ የተመረጡት የድርጅቱ ተወካይ ነበሩ። በስልክ ልናቀርባቸው ነበር፣ አልሆነም። እንዳውም ጥሩ ነው የሆነልን። እንግዲህ በዚህ አጋጣሚ አድማጮቻችን የአዲሱን የኢትዮጵያ ኮሚኒቲ አዲሱን ተመራጭና የድርጅቱን መሪ በአካል እዚሁ ስቱዲዮ ውስጥ በሚቀጥለው ሳምንት ይዘን መጥተን ድርጅቱ ወደፊት ለኢትዮጵያኖች ምን መስራት እንዳሰበ፣ ኢትዮጵያኖች ከዚህ ድርጅት ምን መጠበቅ እንችላለን፣ እንደ ህብረተሰብ እዚህ ሀገር ስንኖር ድርጅቱስ ጠንካራ እንዲሆን እኛ ኢትዮጵያኖች ምን ማድረግ ይገባናል የሚለውን በአካል እዚሁ ከእሳቸው ጋር ውይይት እናደርጋለን። ከእርስዎ ጋር አንድ የመጨረሻ ጥያቄ ልጠይቅዎትና እንሰናበት ጌታዬ።
እሺ።
እንዴት ነበር ይህንን ማህበር ስታቋቁሙ? ብዙ ውጣ ውረድ እንደነበረው እኔም ለተወሰነ ደረጃ ያህል ተካፍዬ አይቻለሁ። ባለኝ ችግር ምክንያት በጊዜ ጥረት ብዙዎቹን ባልካፈልም እንዴት ነበር? ከባድ እንደነበረ ይገባኛል። እስቲ ስለ እሱ አጠር አድርገው ያዋዩ።
አብሮን ያለ ችግር አለብን። ይሄ ችግራችን ምንድን ነው? ጥርጣሬ፣ አሉባልታ፣ እንደዚህ አይነት ችግሮች አሉን እና እነዚህ ችግሮች በጥሞና ይህንን ኃላፊነት የወሰድነው ሰዎች ለሚመጡ ችግሮች አጸፋ የመስጠት ሁኔታ ሳይሆን የሚመጡን በቅን ልብ ተመልክተን እንደ ጥሩ ጉዳዮች አድርገን እንመልሳቸው። ተገቢ መልስ በሮሮ ወይም በላሉባልታው ውሸት ክርክር ጉብት በመግጠም ፋንታ በጥሞና መልስ በቅን ልብ እንደቀረቡ አድርገን መልስ የሰጠን እንደሆነ አንደኛ ሰዎቹ ራሳቸውን መገመት ይችላሉ። ለእኛም ለተሳትፏችን ጥሩ አስተዋጽኦ ይኖራል። አንደኛ ራሱ ጠያቂ ወይም ቅሬታ አቅራቢ ወይም ሩመር ምንድን ነው አሉባልታ የሚያበዝ ሰው ራሱ ትምህርታዊ ሆኖ ያገኛል። ሌላ አዳማጭ ደግሞ ሌላ ተመልካች ደግሞ ከዚህ ላይ ትምህርት ይቀስማል የሚል ጥሩ የሆነ ስትራቴጂ አውጥተን ነበር። ከዚህ ሌላ አድካሚነቱ ምንድን ነው? አይነት እንትን በሚካሄድ ጊዜ ወጪ አለው እና ለዛ ወጪ መሸፈኛ ንብረትና ብጅ ወይም እርዳታ እንጠይቅ በሚባል ጊዜ አይ የገንዘብ ጉዳይ እየገባ እንደሆነ እንደገና አሉባልታ ውስጥ ይገባል እና የገንዘብ ብዙ ችግር አለ፣ ልምድ የለንም። የኛ አብሮን ያለ ችግር ነው ይሄ። ትብጣሬም ከሚያመጣ አንዱ ዋናው እንትን ነው። ስለዚህ የሚመጣ ማንኛውንም ወጪ በራሳችን አቅማችን እስከቻለ ድረስ እየሸፈንን እንሂዳል። ኦፍኮርስ ሁላችንም ይህንን ኃላፊነት አልወሰድንም፣ ግን የወሰድን ሰዎች ያንን በጥሞና አቅማችን እየመጠንን ወጪውን እየሸፈንን ይህንን ግቡ ለማድረስ ሞክረናል እና የኔ ብቻ አይደለም አስተዋጽኦ ሳክሪፋይስ ያደረኩኝ እኔ አይደለሁም
ብዙ ናቸው ይሄንን አቶ በላይ እናቃለን ብዙ ናቸው ግን አርሶ በዚህ አጋጣሚ እዚ ስለቀረቡ ነው እንጂ ሌሎቹንም እናቃለን በጣም እጅግ በጣም እናመሰግናለን ወደፊት እንግዲህ እርሶንም ሆነ ሌሎቹ
አንድ ማስራት እንትን አለኝ ሀፍ ሚኒት ብትሰጠኝ
አንድ ደቂቃ ግማሽ ደቂቃ ማስተዋወቅ ይችላል።
አዎ ለማን እንግዲህ ለሁላችሁም ለማፍሰር የምፈልገው ምንድነው ሁሉም ያዳምጠው ሰው ይሄ የፕሮጀክት እንትን ፒሲስ ደሚል ስንጠራው የነበረው ስራውን አቁማል ስብሰባ ከተደረገ የምስረታ ስብሰባ ከተደረገ በኋላ እና ዴሞክራቲክ የሆነ ሽግግር ሰው አንዱ ሰርቶ በዛው ጠፍቶ ሌላው እንደገና አዲስ እንዳይጀምር
ኦኬ
ሃርሞኒየስ በሆነ ሁኔታ በዚህ የሰራነውን ስራ አዲሱ ኮሚቴ በጥሩ ሁኔታ እንዲጀምር አድርገናል። ፒሲስ ስራውን ቶታሊ ሲያቆም የሁለት አመት ስራውን ግምገማ ስራ እንደሚሰራ ወስኗል። ይህንን ግምገማ በጨረስን ጊዜ ትምህርታዊ በሆነ ሁኔታ ለኢትዮጵያውያኖች ምክር ይሆን በሚችል ስህተቶቻችን እኛም
ማጥፋት እየሄደብኝ ነው አቶ በላይ ያሳጥሩ።
ኦኬ እና ይሄንን ግምገማ ስንጨርስ በእናንተ አማካይነት ለአዳማጮች እናሳያለን ዶክመንቱንም ለቋሚ ሁኔታ እንዲቀይ እናደርጋለን። አመሰግናለሁ።
እኛም እናመሰግናለን።
ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አድግ እንደ ዘንባባ ያፈራል በሊባኖስም ዝግባ ያድጋል እግዚአብሔር ቤት ውስጥ ተተክሏል። መዝሙር 91 ቁጥር 12 አላህ መንፈሳዊ ጥሪ በስተቆንምና በዙሪያዋ ለምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሙሉ እሁድ ግንቦት 16 2007 ዓመተ ምህረት ወይም ሜይ 24 2015 በሰሎንሱና ደብረ ቅዱሳን ቅድስት ማርያም ቤተ ክርስቲያን የጻድቁ አባታችንን ያቡነ ተክለ ሃይማኖትን የሊቀ መላእክቱ የቅዱስ ሚካኤልንና ጌታችን የመድኃኒታችን የኢየሱስ ክርስቶስን የእርገት በዓል በታላቅ መንፈሳዊ ድምቀት ለማክበር እነሆ በዝግጅት ላይ እንገኛለን። በዚሁ ዕለት ጥሪ የተደረገላቸው ሊቃውንተ ቤተ ክርስቲያን ቆሞሳት ካህናት አባቶችና ሰባክያነ ወንጌል እንዲሁም የሰንበት ትምህርት ቤት መዘምራንና ምዕመናን በተገኙበት ከሌሊቱ 3 ሰዓት ጀምሮ የማህሌትና የጸሎት አገልግሎት ይጀምራል። ከጠዋቱ 8 ሰዓት እስከ 10 ሰዓት ሥርዓተ ቅዳሴ ይከናወንና ታቦተ ሕጉን አውጥተን እናከብራለን። ስለዚህ ሁላችንም ከዚህ ታላቅ መንፈሳዊ በረከት እንድንካፈል ስንል ታላቅ መንፈሳዊ ትህትና ጥሪያችንን እናስተላልፋለን። የጻድቁ አባታችን ያቡነ ተክለ ሃይማኖት ረድኤት በረከት በሁላችን ላይ ይደርብን። የሰሎንሱና ደብረ ቅዱሳን ቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤት አድራሻ ኦስትቬገን ኦታ
አድማጮች እንግዲህ ዛሬ ለተሰንበት ፕሮግራማችን በተከታተላችሁት መልኩ ተጠናቋል። እስከ ሳምንት መልካም ሳምንት።